በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ለምን አረፈዳችሁ ተከብራችሁ አድማጮች፣ የኢትዮጵያ ድምጽ ሬዲዮ ዚ ከ ስዊድን ስቶክሆልም የሚያሰራጨው የለተሰንበት ፕሮግራም አሁን ጀምሯል። አድጋም እንዳርፍም እንደምናፈዳችኋል። በዛሬው ፕሮግራሞቻችን ተለያዩ ነገሮችን እንዳስሳለን። እንደተለመደው የተለያዩ ፕሮግራሞችንም ይዘናል። ፕሮግራሞቻችንን ለመጠቃቀስ ያህል ዮሴፍ ከዚህም ከዚያም ፕሮግራም ይቀርባል። ስለኔ አታልቅሱ ይላል የተመስገን ደሳለኝን ጽሁፍ ይዘንላችሁን ቀርባለን። እንዲሁም ከ ተለያዩ ሚዲያዎች የተገኙ ግጥሞችና የተለያዩ ነገሮችም ይቀርባሉ። ጊዜ እንደፈቀደም ወደ ሀገር ቤት ደውለን ባሉ አንዳንድ ጉዳዮች ላይ ለመወያየት ጥረት እናደርጋለን። እዚህ ስቱዲዮ ከጎኔ ሙልጌታ ይገኛል። አንዳንድ ነጥቦችን አንስተን በቀጥታ ወደ ፕሮግራማችን አልፋለን። ሙልጌታ እንዴት ከረምክ?
እግዚአብሔር ይመስገን እንዴት ግሩም።
ደህና ነኝ። እንግዲህ ድምጽ እስከዛሬ ድረስ አልሻረም። የጀርመኑ ጉዞ ይሁን ምን ይሁን እርግጠኛ አይደለሁም፣ ግን ከሱ ጋር ተያያዘ ይመስላል።
አዎ ከሱ ጋር ነው። ከዛው እጪ ምን ይሆናል ብለን
ምናልባት ፌስትም ምንም እንግዲህ ምናምንም ከተደራረበ
ጉንፋን መሰለ።
ኦኬ።
በነገራችን ላይ አህመድም እንደዛው ታሟል።
ምን ዶሮሲ ባለኛው
ዶሮሲ ቻለው።
ኦኬ። አይ እንግዲህ ምንም አይደለም፣ አሁን ሰመር ስለሆነ ጉንፋኑ አይጠነክርም፣ ምንም አይልም። የጀርመኑ ሁኔታ ያባለፈው ሳምንት ትንሽ ተቀቀስ አድርገናል በሬዲዮ። እንደው የተለየ ነገር ምን አለ እስቲ እዛን ያነካካነው ነገሮች አጠቃላይ ከስፖርቱ ጋር በተያያዘ ምን አይነት ነገሮች አሉ? በወቅቱ እስቲ ጥሩ ጥሩ ጎኖችና አንዳንድ ደከም ያሉ ነገሮችን ለማንሳት ሞክረናል። በተለይ ጥሩ ጎኑ ኢትዮጵያውያን በስፖርት በባህል ተሰባስበው ያላቸውን በአመት አንድ ጊዜ በመገናኘት ያላቸውን ባህል የተለያዩ ነገሮችን ማዳበሪያና መሰባሰቢያ መንገድ መሆኑ ትልቅ ነገር ነው። በተወሰነም ደግሞ አንዳንድ የሚታዩ ትንንሽ ድክመቶች አሉ። እነሱ ደግሞ በየጊዜው እንዲታረሙ ያው ለተሻለ ነገር ነው፣ ያው ገንቢ የሆነ ትችት ማለት ነው። እንደነሱ አይነት ነገሮች ሲሰጥ ቆይተዋልና ዘንድሮም ያው በዚሁ ባየነው መልኩ ተጠናቋል። ከሞላ ጎደል በጣም ጥሩ እንደነበር ነው የተነገረው። ከዚህ አንጻር ምንድን ነው የሚባለው?
ጥሩ ጎኑ በየአመቱ የምታየው የህዝብ ብዛት ጥሩ ጎኑ ማለት ነው። ያው ህዝቡ መገናኘቱ ነው። ግን አሁንም እናነሳው ስኬች ከደረስ የምታየውን ነገር መደበቅ የለብህም። የኢትዮጵያ ባህል አይደለም ሜዳ ላይ ጫት መቃም ወይ ሺሻ ማጨስ። ህፃናቶች አሉ
እነዚህን
ነገር ይዘው የሚሄዱት ነገ ይሁን የሚያዘጋጁት የነበሩት ያረጁ ሲሄዱ ለህፃናቶቹ ነው እየተኩ የሚሄዱት። እነዚህ ምን ይዘው ነው የሚሄዱት? ለዛም ተታሳየው ነገር ጥሩ ነገር መሆን አለበት።
አዎ
እነዚህ ይሄ ነገር አላስፈልጊ ነው
መስተካከል ይኖርበታል።
ይሄ መስተካከል ምክንያቱም ትላንትናም ደውለንላችኋል ቢዚ ስለሆኑ የሚቀጥለው ሳምንት ከይቅርታ ጋር አጠይቀዋል ነገር። ከዛ በተረፈ ግን የምታየው ነገር ጥሩ ነገር ነው።
ስለሳች ነው አጠቃላይ።
አዎ የህዝቡ ሁኔታ
ስሜቱ መንፈሱ ስሜቱ
ወደ በኋላ ላይ ማሰማት እንችላለን። እኛ 18 አካባቢ ሆነን እንዴት ነውና የሆነ ቦታ ላይ መርከብ ውስጥ ገብተን የነበረው ስሜት ፍቅሩ ሲዘፈን የነበረውን ዘፈን ሪከርድ አድርገናል። አላቅም የተወሰኑ ሰዎች ሲዘፍኑት የነበሩም ሊያውቁ እንደሚችሉ እርግጠኛ ነኝ። እና ሪከርድ አድርገናል፣ እሱን እናሰማለን። በምን እንቅስቃሴ ላይ እንደነበረ ህዝቡ ጥሩ ነው የምታየው። ፍቅር ታያለህ፣ አንድነትን ታያለህ። ይሄ እዚህ በስራ ተወጥሮ የነበረ አይምሮ እዛ ሲሄድ በቃ ሁሉም ደስተኛ ነው፣ መሳቅ ምናምን። እሱም ስታይ በጣም ትረካለህ ኢትዮጵያዊነትን። ያ ነገር ያስደስታል ግን መጥፎ ነገሮችም አሉ።
አዎ እሱ ነው።
ከመቶ 10% ቢሆን ያቺን 10% ማጽናት መቻል
ጥሩ ነው የሚሆነው ለጊዜ። አዎ ያ መታያይዞን በተለይ ከሙዚቃ ጋር የሚገቡ ሰዎች በተለይ የሚንገላቱበት ሁኔታ
እሱ እንኳን እንደ እሱ እንኳን እንደ ጥፋት አትየው ለምሳሌ ልበል። ይሄ ግን ትልቅ ነው። ይሄ ጫት ሺሻ ይሄ ትልቅ ለኔ ትልቅ ነው። ትልቅ ስህተት ነው። ይሄ ሙዚቃ ሰዓት ማርፈድ ወይንም ትኬት ሳይቆርጡ መግባት ነው። ይሄ ሊስተካከል ይሄኛው ኮስ ሁሉም ሳይስተካከል የሚሄድ ነው። ኑርንበርግ ላይ አሪፍ ዝግጅት ነበር በሙዚቃውም በመናው ግን ጫቱና ሐሽሹ ነበር። ጣሊያን ላይ ነበር፣ ስዊዘርላንድ ላይ ነበር፣ አሁን ጀርመን ላይ አለ። ይሄ ሊጠፋ አልቻለም። ይሄ ትልቅ ስህተት ነው፣ መታረም ያለበት ነው። በአውሮፓ ፓስፖርት ጉዳይ
የክብር እንግዶቹ ሁኔታና ሰውነት ቢሻው ነበሩ።
አዎ ተሰነት ቢሻው ነበር። ያው ህዝቡ ሲያየው የነበረው ደስታ ከሱ ጋር ፎቶ ለመነሳት ያው ከ31 አመት በኋላ የሰራው ታሪክ ህዝቡ በጉጉት ነበር። ሜው ከኢትዮጵያ የሚሄዱ ቲሞች ነበሩ።
ትክክል። አይ በጣም ጥሩ። እንግዲህ ባጭሩ ካልን እንዳልከው ባሉት ጠንካራና ደካማ ጎኖች ዙሪያ እነሱን አቀርበን እናወያይበት ሁኔታ ይኖራል። ከዚህ ጋር ከስፖርት ሳንወጣ ትናንትና እዚህ ስቶክሆልም አካባቢ በኢትዮጵያ በስዊድን የስቶክሆልም የባህልና ስፖርት ፌዴሬሽን ትናንት ያው በየአመቱ የሚደረግ የስፖርት ፌስቲቫል ነበር። ትናንት በሃሉንዳ ብሩና ኤፒተ ደርጓል። ይሄንንም ዛ ተገኝተን እንዳየነው በጣም ጥሩ ሊባል የሚችል ዝግጅት አልፏል። በርካታ ታዳሚዎችም በወቅቱ ተገኝተው ጥሩ ጥሩ ፕሮግራሞችን ተመልክተዋል ማለት ነው። በዚህም የእግር ኳስ ውድድር ነበር፣ የህፃናት ውድድር፣ የተለያዩ የሚያዝናኑ ነገሮች ታይተዋል። በእርግጥ አንዳንድ ወገኖች ከዚህ ቀደም ሁለት ቀን ይካሄድ የነበረው ስፖርት ፌስቲቫል ለምን አንድ ቀን ሆነ የሚል ነገር አለ። የአንዳንድ ያቅም ውስንነቶች አንዳንድ ነገሮች ይስተዋላሉ። ይህንንም ህብረተሰቡ አብሮ በመርዳት በቀጣይ ይሄን ነገሮች የሚስተካከሉበትን ነገር አብሮ ይፈልጋል ብለን እናስባለን። ወደ ሌላ
በፊት ማመስገን ስለለብን ነው።
አዎ
ጀርመን በነበርንበት ከመሄዳችን በፊት እስከ መጨረሻው ድረስ ትልቅ ትብብር ስታደርግልን የነበረችው ወይዘሮ አሳየሽኝ።
ኦኬ
ተምሩ በጣም
ወይዘሮ አሳየሽኝ ብዙዎች ያቋታል በርግጠኝነት
በጣም እጅግ በጣም
ጀርመን ሄዱ። በተለይ በየትኛው መንገድ በኢትዮጵያዊነት ባሉ ዝግጅቶች ስብሰባ ይሁን ስፖርት ይሁን በአይን ምንም መንገድ ኢትዮጵያውያን ሲሄዱ ሁልጊዜ የምታደርገው ትብብር መቼም ኢትዮጵያውያኖች አንስተው አይጠግቧት።
በሱ እውነት ልንገርህ፣ እኔ ብዙ ኢትዮጵያውያኖችን ቤት ይጋብዙሃል፣ አንዳንድ ቦታ ላይ ይጋብዙሃል። በእውነት ትልቅ 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 ሰው ነች።
በትክክል።
አዎ የሄደውን ህዝብ እኛ በሙሉ ሄደናል። ሁላችንም የምታደርግልን እንክብካቤ የምታደርግልን የነበረው ጥሩ ግብዣው ምኑ በሄድ ነው ነው በኢትዮጵያ ድምጽ ሬዲዮም ጭምር ስላደረገችልን ትልቅ ትብብር ትልቅ አክብሮት እግዚአብሔር ይስጥልን ነው ምንለው።
በጣም
በጣም ሳንመሰግናታን አልፈን
አዎ ይደርሳታል ብለን ተስፋ እናደርጋለን። ወደ ቀጣይ ፕሮግራም ከመላፋችን በፊት አንዳንድ ነጥቦች እናነሳለን። ከሰሞኑ አበይት የነበሩ ለምሳሌ ባለስልጣናት ውርደት፣ የአሜሪካ ቆይታ በሰፊው ይነሳል። በርካታ መገናኛ በተለይ ኢትዮጵያውያኖችን ትኩረት ስቦ ነበር የቆየው ማለት ይቻላል። እንግዲህ አሜሪካን ሀገር እነዚህ ባለስልጣናት በመሪዎች ስብሰባና በንግድ ልዑካን ኮሚቴ ስም እዛ ከርመዋል። ግማሾቹ ተመልሰዋል፣ ግማሾቹም እዛ እንዳሉ ነው የሚነገረው። እና እንግዲህ ሁሉንም እየተከታተሉ ኢትዮጵያውያኖች ባሉበት እንግዲህ እንዲደበቁ ያደረጉበት ሁኔታ አለ። የንግድ ሚኒስቴሩ አቶ ከበደ ጫኔ ተቃውሞ ደርሶባቸዋል። ሰላማዊ ሰልፉ ምኑ የሚነገር አይደለም። ሰሞኑ በስፋት ተከታትሎታል አድማጮች። ከዛ ወዲህ አቶ ሬድዋን የኮሚኒኬሽን ሚኒስቴሩ ላይ የደረሰውም ነገር አንዱ ነገር ነው። ወደ በኋላ ድምፁን እናሰማለን። እሱ ላይ ብቻ አይደለም አቶ ቴዎድሮስ ሳዳሃኖ ምን ያረፉበት ሆቴል ገብተው ተናንትና ይመስለኛል አውጧት ታውጡ ብለው ሲጨቃጨቁ እሱን በተወሰነ ለማየት ሞከረናል። እሱንም ወደ በኋላ ምን መለስበት ነው። በጣም የሚገርመው ግን እዛ ከሄዱ በኋላ ሌሎች የሁለት አፍሪካ ሀገሮች የጋምቢያና የኮንጎ ይመስለኛል የነሱ የእንትን ጠባቂዎች ሰዎች የነሱ ነገር ተቃዋሚዎች ሲመጡ በቪዲዮ ታይቶ የአሜሪካ ስቴት ዲፓርትመንት ጉዳዩን እያጠየ መሆኑን እንግዲህ እነዚህ ሰዎች ድፍረታቸው የት እንደደረሰ የአፍሪካ መሪዎች ምን አይነት ያሉበትን ደረጃ የሚያሳይ ነው። በጣም አሳዛኝ ነው። በቪዲዮ ላይ ብትመለከተው በጣም ያሳዝናል እንዴት እንደሚማቱና ይሄ ነገር ወደ በኋላ በፕሮግራማችን እንዳስሰዋለን። ሌላ አቶ ኃይለ ማርያም ደሳለኝ የአሜሪካን ሀገር ትናንትና አንድ ለሚገኝ አንድ ትንሽ የሬዲዮ ጣቢያ ቃለ መጠይቅ ሲሰጡ ነበርና በጣም ይገርማል። እንግዲህ ይሄ ቃለ መጠይቁ ይዘት በዜና ስለተካተተ ዛ ላይ አለ ያቋም ለውጥ ማድረጋቸውን አስተውቀዋል። እሱን ይዛለን ግን
ተቋም ይሆኑ እንዴ
ኢንተርቪው ሰጡበት ነገር በጣም ሬዲዮ ይገርማል። ሲለመኑ በትልልቅ ሚዲያዎች ላይ ምናምን እንደው ያው ጠቅላይ ሚኒስትሩ ዳይሬክት አይቀርቡና ጠቅላይ ሚኒስትሩ ረዳት ወይ መንግስት ቃል አቀባይ ነው። አሁን ግን አሜሪካ የሰጧት ሬዲዮ እንደው ማንም ሰው አያውቀውም። አንድ ትንሽ የሬዲዮ ነው አንድ ድሮ አርቲስት ነበርኩ ምል ሰው የሚያዘጋጀው ነውና በዛ ላይ ቀርቦ የተናገሩት ነገር አለ ወደ በኋላ እንትን እንላለን። እንግዲህ የህዋት ሰዎች እንዴት እንደሚያደርጓቸው ተናገር ይላሉ እንዴት እንደሚልኳቸው ማለት ነው። ይሄንን ለመጥቀስ ያህለው ከዛ በመጨረሻ እንግዲህ ወደ ኢትዮጵያ ድምጽ ሬዲዮ እንደዳለን። ኢትዮጵያ ድምጽ ሬዲዮ ያው እንደሚታወቀው ሴፕቴምበር 13 የ21ኛ አመት የሬዲዮ በዓል ክብረ በዓሉን በሃሉንዳ ፎልኬቲዩስ ያደርጋል ያው እንደተለመደው ማለት ነው። ሁሉም እንደሚያውቀው እንግዲህ ሴፕቴምበር 13 ቅዳሜ ቀን ነው። ሐሙስ ነው መደበኛ የአዲስ አመት በዓል
የኢትዮጵያ አዲስ አመት ነው።
አዎ ከዛን ተከትሎ ሐሙስ ቅዳሜ ሴፕቴምበር 13 ይሄው የአዲስ አመት በዓል ከሃሉንዳ ፎልኬቲዩስ ውስጥ ከ13 ሰዓት ከመሳሳት ጀምሮ በቀጥታ የሚደረግ ይሆናል። ስለዚህ ይሄን ነገር እንግዲህ እየተከታተልን ከዚህ በኋላ በሰፊው እናቀርበው ነው የሚሆነው። ህብረተሰቡም ኢትዮጵያዊውም ሬዲዮ ደጋፊውም ያልሆነውም በዚህ ነገር ላይ በስፋት እንደሚሳተፍ እናምናለን። በቀጣይም ዝርዝር ፕሮግራሞች ይኖራሉ። መሳተፍ የምትፈልጉ በዚህ በኩል መርዳት እንፈልጋለን የሚሉም ስቱዲዮ እየደወሉ በምን መንገድ መርዳት እንደሚችሉም መንገር ይችላሉ ማለት ነው። እንግዲህ ወደ ቀጣይ ፕሮግራም ከመላፋችን በፊት
አው እሺ ጀርመን ላይ ስንሄድ ያው እንግዲህ የነበሩት 2 ደቂቃ ምናምን ሪከርድ ተደረጉታልና ሲስሙትና
ይቻላል ከዛ ወደ ሌላ ሙዚቃ እና
አው በምን እንደ አሳለፍ ነው የውቁት ብዬ ነው።
Yeah. እንደምሳን በታችሁ አዳማጮቻችን ይህ ከዚህም ከዚያም የተሰኘው ክፍለ ጊዜ ነው። ለዛሬ ያለን ከዚህም ከክፍለ ጊዜ ከዚህ ቀጥሎ ይቀርባል። ከዚህም ከዚያም የአሜሪካ ጠፈር ምርምር ተቋም NASA በአፖሎ የጠፈር መንኮራኩርን እንደ አውሮፓውያን አቆጣጠር 1969 ዓ.ም ጨረቃ ላይ ባሳረፈ ጊዜ የስነ ከዋክብ ተመራማሪዎች የነበሩት ተጓዦች የለበሱት ልብስ የፀሐይን ጨረር ለመከላከልና በጨረቃ ላይ ያለውን የአየር ግፊት ለመቋቋም ተብሎ የተሰራ ከመሆኑ በላይ ለእያንዳንዱ ተመራማሪ በልኩ እንዲስማማ ሆኖ የተሰራ ነበር። ለጨረቃ ተጓዦቹ የተሰራ ልብስ ክብደቱ 82 ኪሎ ያህል ነበር። አብሮት የተሰራ ከጀርባው የአየር ማያዣ ለጠፈር ምርምር የሚያገለግሉ ሳይንሳዊ ቁሳቁሶች ከመያዙም በላይ የተጓዡን ሙቀት እንደተጠበቀ ለማድረግም ታስቦ የተሰራ ነበር። ዳውሮፓውያን አቆጣጠር 1888 ዓመተ ምህረት ጆርጅ ኢስትማን በሳጥን መልክ የሰራውን ኮዳክ ካሜራ አሳወቀ። ኮዳክ ካሜራው የሚጠቀለል ፊልም ፎቶግራፍ ማንሳት የሚችል ሲሆን ለብዙ አማተር ፎቶግራፍ አንሺዎች አዲስ ምዕራፍ ከፈተ። ከዳውሮፓውያን አቆጣጠር 1888 እስከ 1898 ዓመተ ምህረት ባሉት 10 ዓመታት ውስጥ በጠቅላላ 1.5 ሚሊዮን የኮዳክ ካሜራዎች ለሽያጭ ቀርበው ጆርጅ ኢስትማን ከበርቴ ለመሆን በቅተዋል። በታሪክ ከተመዘገቡት አዙሪት ማዕበሎች ወይም በእንግሊዝኛው ሳይክሎኒክ ዌቭ ብዙ ህዝብ የገደለው በባንግላዴሽ የተከሰተው ቦላ ባንግላዴሽ ማዕበል ወይም ሳይክሎኒክ ዌቭ ነው። 500 ሺህ የባንግላዴሽ ዜጋዎች ሞተዋል። ሁሉም የእጆ ጥፍሮች እኩል አድጉ። አመልካች ጣትና የቀለበት ጣት ወይም እንደ መሐከለኛ ጣት የሚቆጠረው ጥፍሮች ከሌሎች የበበለጠ ፈጥነው ያድጋሉ። ያውራ ጣቶ ጥፍር ከሁሉም ቀስ ብሎ ነው የሚያድገው። በቀን ውስጥ ጥፍሮ 0.5 ሚሜ ያድጋል። ይቅርታ፣ በቀን ውስጥ ጥፍሮ 0.1 ሚሜ ያህል ያድጋል። ከሶስት እስከ ስድስት ወር ባለ ጊዜያት ውስጥ ሁሉም የእጆ ጥፍሮች አዳዲሶች ናቸው። እጅግ በርበራማ ከባቢዎች በአመት ቢያንስ ከ250 ሚሊ ሊትር ያህል ይዘንባል። ብዙ ፍጥረታት የውሃ ጥምን ለመቋቋም በተፈጥሯቸው አንዱ ከሌላው ይለያያሉ። ግንጥ ቢያንስ ለአንድ አመት ያህል ያለ ውሃ መኖር ይችላል ይባላል። የሰው ልጅ ግን ያለ ውሃ ብዙ መቆየት አይችልም። የውሃ ጥም በሰው ልጅ ላይ የነርቭ ጉዳይ ሚዛናዊ አይሆንም። የራስ ምታት ያስከትላል፣ ውዥንብር ይፈጥራል። በሰውነት ውስጥ ያለው ውሃ በጣም ያነሰ ሲሄድ ደም ይወፍራል። ይህ በሚሆንበት ጊዜ በሰውነት ውስጥ የንጹህ አየር ዝውውር ይዳከማል። የውሃ እጥረት ባለባቸው እጅግ በረሃማ አካባቢ ለምሳሌ ያህል በራሪው ዶሮ የሚባለው የውሃ አይነት ውሃ ለማግኘት ካለበት ርቆ በመሄድ ውሃ ካገኘ በኋላ ለራሱ የሚችለውን ያህል ይጠጣ። በኋላ ውሃ ውስጥ ራሱን በመስፈቅ በተፈጥሯቸው መጣጭ በሆኑ ላባዎቹ ውሃ ይቋጥራል። በደረቱ አካባቢ ልዩ ከረጢት ያለው ከመሆኑ በላይ ተመልሶ ወደ መነበረበት በመመለስ ውሃ ለተጠሙት ጫጭቶቹ የውሃ ጥማቸውን ያረካል። ባለንበት 20ኛው ክፍለ ዘመን በማንኛውም የዓለም ክፍል ያሉበትን ቦታ የሚነግሩት የሚያሳዩት GPS ያለው ተንቀሳቃሽ ቴሌፎን ጭምር እንዳለ ነው። በዚህም በመረዳት ወደሚፈልጉበት ለመሄድ ያስችላውታል። እንደ ሰሃራ ባሉት የበረሃ አካባቢዎች በሚነፍሰው ንፋስ የሚቆለለው የአሸዋ ክምር ለብዙ የበረሃ ቅፍለት ተጓዦች አስቸጋሪ ነው። ቀደም ባሉ ጊዜያት አንድ ቦታ ለመድረስ የሚፈልጉ በደዊኖች ወይም የአርዘላኖች እግሮቻቸውን ከግመሎች ጋር በማሰር ያድሩ ነበር ይባላል። ግመሉ እንዳይጠፋ ወይስ ራሱ በደዊኑ ይፈዝ ነው ይያልፈዋለው። በማይታወቅ ሁኔታ ሊበረግግ የሚችል ግመል ከጉሩ ጋር የታሰር ጌታውን የሚያድንበት ጊዜ የለው። እንደ ሰሃራ ባሉት በረሃዎች አካባቢ የሚኖር ፍጥረታት በሚነፍሰው ንፋስ በሚያስከትለው የአሸዋ ክምር ምክንያት ተመልሶ የሚኖርበትን አካባቢ እንዴት ሊያገኙት ይችላሉ? የጉንዳኖችን ሁኔታ ባጭሩ ያገኙትን አቅርቤያለሁ። በጀርመን ሀገር የማክስ ፕላንክ ኢንስቲትዩት የተባለ የምርምር ተቋም ከብዙ ጊዜ ጥናት በኋላ እንደገለጸው ጉንዳኖች የሚኖሩበት ጉድጓድ ወይም ቦታ ባሸዋ እንኳን ቢከመር ከነበሩበት ወጥተው ለመውጣት የሚያስችላቸውና ተመልሰው ወደ ጉድጓዳቸው ለመግባት የሚያስችላቸው ማግኔታዊና እርግብግብታ ልዩ ስጦታ እንዳላቸው ለመረዳት ተችሏል። ወይም በሌላ አካባቢ አነጋገላለጽ በተፈጥሯቸው የራሳቸው GPS አላቸው። እንግዲህ አድማጮቻችን ዛሬ የነበረን ከዚያም እዚህ ላይ ፈጽማል። ሳምንት በተመሳሳይ ዝግጅት እስከምንገናኝ ከኢትዮጵያ ድምጽ ጋር ቆይታ እንደምታደርጉ ተስፋ ያደረኩም ሰናበታችሁ። የሰፍነይ መልካም ቆይታ።
ላይ ምስራን ጋላይ
አድማጮች በመከታተል ላይ ያላችሁት እዚህ ስቶኮልም ከመሰራጨው የኢትዮጵያ ድምጽ ሬዲዮ ነው። በመቀጠል እኛ ማንን የተሰኘ ግጥም እናቀርብላችኋለን። ከደረገጽ የተገኘ ግጥም ነው። ተከታተሉት።
ሰዎችና ለበጎነት በታጨው ማከል ምንድን ይበጀን የሚል አንድ ግጥም አነባለሁ። በዘመን ቀበብሎች ላይ ታሪክ ለታሪክ ጎልቶን ፊተኞች ዋንኖቹ አልፈው ስላቅ ያማረው ጊዜ ባገር ላይ እኛን ተክቶን እንዳባት እንደናት ሆነን ከትውልድ ፊት ቆመን ድንገት የድንገት ሆኖ ራሳችንን አገኘን። ምንድነን ማንነን የማንል የጉድ አውድማ ሆነን እንደ ተገበ ገመሬ እንደ ዝንጀሮ ጎረምሳ ለነገ የማነሳሳ ለጠብ እንዳሾተለ አለት ሊነድ የሚጠር ሀገርን ከከፍታ ላይ ቆልቆል የሚያሽከነጥር እንዲሆነን ካረፍነው 40 አመት አለፈን። አውቀትን አውነትን ፍቅርን ህብረት የጥበብ ምክርን ከሀገር ሰደን አሳደን ከመንቸግረኝ ተፋቅረን ከመናገባኝ ተዋደን ለህያ የተረተነውን እኛው መኖሩን ለምደን ተውልዱን ከሀገር ሰደን ከቀየው በቀረው ላይም የችግርናዳ አውርደን ካንድነት ከቆየው ፍቅር ከኢትዮጵያዊነት አዋርደን ካባቱ ባህል አረቀን እንግዳ ታሪክ አፍልቀን ግብረገብ ሞራል ምግባሩን ከልቡ ጸላት ላይ ፍቀን አድገናል አርጋል ያልነው እኛስ ከቶ ምንድነን ይሄስ ትውልድ ምንድነው በሰነድ ጠግቦም ይበላ በዲስኩር በፖለቲካ ደብል ዲጂት የሚያደርገው በገበታው ላይ የሚራብ ከእጦት የተላመደው እኛስ ከቶ ምንድነን ይሄስ ትውልድ ምንድነው ይህ ጎሏል ይህንን ልሙላ ከቶ ማለት አልቻልንም ለሀገር ለማህበሩ ለሸንጎ ለቆብ ለድሩ ራሳችንን ተቃሚ ማድረጉ አልሆነልንም ራእይ ተደምሞ የለንም ከጥራዝ መጥጠቁ በቀር ያገር ቤት ዕውቀት አይበቅልም ህብረት አይናፍቀንም ፍቅር አይወጣልንም መሪም ከራሴ ወንበር ከዛሬ ታሪኬ በቀር የራሴን ምስል በማፍቀር ሁሉም በዜሮ ላብዛ ሁሉም ከኔ ይጀመር ከኔ በፊት ያሉት ከጥፋት ተምሳሌት በቀር የሰሩት ታሪክ ይደምሰስ ከቴም እንዳይነገር ሀገር ባህል ትውፊቱ ታሪክ ማለት እኔ ነኝ ዛሬ የመጣሁት በሚል ትሁት ኑፋቄ በሚል ሱሁት ኑፋቄ ፊት የኖረውን በመካድ ያባቴን ታሪክ በመናድ በራሴ ድዊ ቁመና በቢጤዎቼ ከመከም የትየሌለውን ታሪክ በእብሪት የምፈረክብ ጥፋቱን ብቻ መርጬ ከታሪክ የምደጋግም በትጋት እንበለልግመት ለሀገር ህልም የታገለውን ዛሬን ምን ባይመቸው ከኑሮ የጎደለውን ከገንዘብ ከክብር ከስልጣን ከሆድ ከፍርፋሪ በመላእክት ከነኩራቱ ከህሊናው ጋር አዳሪ ሆኖ የተገኘውን ለማቅለል ለማዋረዱ በተግባር የምፋጠን ነኝ ለማፍረስ ወይ ለመናዱ እንዲህ ነኝ እንዲህ ሆነናል ያለ መካሪ ቀርተናል ተውታገስ የሚል መካሪ ጨለማን በጥበባብሪ እውነትን ተስፋን ትግስትን ለመንጋው ሁሉ መስካሪ የነገ የራእይ ድልድይ ትውልድን ከነኩራቱ ዘመንን አሸጋጋሪ የመንፈስ አባት አተናል የጋራ ምልክት መሪ እውነት ነው አውራ የለንም በማይሸቀጥ ማንነት መንጋው የሚስማማበት ቃሉን የማይገስበት ሽምግልናውን የሚያፈር ነፍሱን የሚያከብርለት ሁን ያለውን የሚሆነለት በፈቃድ የሚስማማለት ከንዴት የሚበርድለት ግንባሩን የሚሰብርለት ብረቱን የሚጠልለት ና ሲለው የሚመጣለት ሂድ ሲለው የሚሄድለት ከገንዘብ ከውቀት ከስልጣን ከብሔር ከዘር ከጎሳ ባገር ኮከብነቱ ከሁሉም የሚበልጥበት የማንም ወገን ያልሆነ የሀገር ብቻ መሆኑን ሀገሬው የተስማማበት የዜጎች የትውልድ አባት ለመሆን ይሳለ ፍጥረት እውነት ነው ወገን የለንም ከጥንትስ አልነበረንም ወይስ ሰዎቹ ኖረው ማከበሩ አልሆነልንም እንዴት ነው አውራ የለንም የክፉ ቀናት ማዕዶት የትውልድ መኩሪያ ምልክት ነፋሳት የሚታዘዙት ከጥፋት የምንድንበት ማዕበል ሞገድ ለጓሚ የሚበልጠውን አላሚ በመክሩ ረፍት የሆነ በሐሳብ የዘለጠነ እንደ ትግሬው ዘራ ያቆብ የፍልስፍና አይናማ ጎንደሬ ወልደ ህይወትን በጥበብ ባላም ያቀነ እንደ ኦሮሞ ፍርድ አዋቂ እንደ አባ ገዳይ ለማለማ የድሬ ሊበን ከራማ በጉዲ ፈጫ የሚያኖር ዘርና ጎሳ ሳይቆጥር የኦሮሞ ክብሩን የሚያድል ከስብእና ሳይጎድል እንደ ወሎየው ጅብሪል ከአካለ ወልድ የሚውል የጋራ ምግብ ሰንጋውን በጋራ ቢላ የሚከውን ሀገርን ከክፉ ልማድ ከመለያየት የሚያድን ረግ በአባቶች መጀን እኛስ ምንድን ይበጀን? እውነት ነው አውራ የለንም ከእንቅልፍ የሚቀሰቅስ እንደ ቃቄ ወርዶት መንፈስ ከጉራጌ ተነስተው መላ ኢትዮጵያን የሚدرس በሴቱ ልብ ላይ ሊፈስ ያጋደለ ፍርድ እንዲያድስ እንዳፋር እንደ ሱልጣኑ ያንድነት የህብረት አውራ ካባቱ የወረሰውን የማያጎድል አደራ ከልጁ ካብራኩ አልፎ ለንስሳው የሚያሰለጥን ሶስቱን ቀለም ባንዲራ ከመስራቅ እስከ ምዕራብ ከሰሜን እስከ ጫፍ ደቡብ ቀደምት ከሆኑት ከዋክብት ምንም የለንም ቅሪት ወይስ ዛሬ ላሉቱ አውቀናችኋል ማለቱ ማወጅ መደገፍ በብርቱ ኑሩልን ለሀገር ማለቱ የመርግ ያህል ከብዶን ነው እርቃናችንን የቆም ነው ያደለው በሌላው ዓለም ከተረታው ከመንጋው መሃል ለነገው አውራ ይሰራል ጉልለቱን እየሸፈነ ብርታቱን በጥፍ ያጎላል ትውልድን ለማሸማገል የጋራ አባት ያበጃል ሀገር ጠባቂ መካሪን በሀገሬው ልብ ያውጃል እንደ አባት እንደ ልጅ አርጎ በፍቅር በመከባበር የደስታ ዘመን ይፈጃል ክፉ ቀን ገና ሳይመጣ በሩቁ ይሻገራል ቀልሞ በሰራው ድልድዩ ከደራሽ ችግር ይተርፋል ያደለው ይታደለዋል እንደኛ በተአብዮ ሀገሩን መቼ ይደፍራል አውራውን ጋዲ በማሰር ለዘርጥጥ መቼ ይለዋል ያዘው በለው ቁረጠው ቀደመው ጣለው ደፍጥጠው ቀና ያለው ያቃናል ናቀው አንሰው አፍርጠው ልሂቅ እንዳይፈጠር ሀገር አውራ እንዳይኖራት በጥበብ በፍቅርም ያስራት ኮከብ እንዳይወጣላት ከዓለም እኩል እንዳትሆን ብሩክ ዘር እንዳይበቅልባት በደቦ እንዝመትባት ከልጅ እንድና መከናት ከራሷ ውቀት አረቀን ወደ በርባሮስ እንጣላት በቁስ በመንፈስ ጦት መንታ ችግር አስታክፈን ድንግል በክሌን በላት ይኸው ነው የሚዋጣልን በገቢር የሚሰምርልን ከሌላው ዓለም ለይቶ ራሳችንን የሚያስክድ አንገታችንን ደንድኖ በተአብዮ የሚያስኬድ የሚወራረስ ክፉ ዛር ያማልክት መርገምቶ አለብን ዮሐሊት ሂዱ የሚለን በመሰክሰክ ያንሳልን ያለዚያ በዚህ አካሄድ ለከርሞ እኛም አንኖርም ወደፊት አገርም የለን አሁን በጥንቱ መጀን ፍቅር አንድነት ብቻ መከባበሩ ነው የሚበጀን ያው ነው እግዚአብሔር
ታስሬ የፍቅርሽ ቀለበት አልወለቀም ዛሬ ልቤ ኖራን እንጂ እንደተከፋ ፈጽሞን ያልቆርጥም ባንቺ ተስፋ እጠብቅሻለሁ አንቺ ለና ዛሬም እንደገና ልቤ ኖራን እንጂ እንደተከፋ ፈጽሞን ያልቆርጥም ባንቺ ተስፋ ናይ ዘላለም እዩ ፈጥና ለሚው ከምቀደምና አንቺ የዋ ባይኔ ስማይሽ ሰላም ልስጥሽ ባይኔ ስጋ እስኪ አገናኘን ሰላም ያቆየን አይንሽን እንዳላ ጋዶኛ ትረዳ ዘፋሽኑራን ዛሬ ከሊከረ ሳልምሽ ከናፍሮ ተኝቼ ባሳቤ ቀይ ባህሩን ዞሮ ይመለሳልፌ ሽኮሪና ከሳብ ዘረፈኪ ሰላም ኩልለኪ ፍያመታ ብሌ ናይለይኪ ሰላም ኩልለኪ ተከፋ ፈጽሞ ያልቆርጥም ባንቺ ተስፋ
ተጥቅሻለሁ አንቺ ደና ዛሬ ምትገና ልብ ኖራን እንጂ እንደተከፋ ፍጹም ያቆጥም ባንቺ ተስፋ ናይ ዘላለም ይወጣና ለምዩ ከመቀደምና አንቺ የዋ ባይኔ ስማይሽ ሰላም ይስብሽ ባይኔ ሰገና እስኪ አገናኘን ሰላም ያቆየን ነቂ አጥቶም ካሳቤ ለስልሽ ተነክሶ ተቀን ቆልበልቤ ባፍቅሽ ፈለበት ካልኪዳ ተስሬ ዛሬ ማንሸንቱ ባሰባ ሸክሪ ሽኮሪና ከሳፍ ዘረፍተኪ ሰላም ኩለኪ ያመታ በሌና አይነይ ሰላም ኩለኪ
አድማጮች በመከታተል ላይ ያላችሁት እዚህ ከስቶኮልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። በመቀጠል በጋዜጠኛ ተመስገን እንደተሳለኝ የተጻፈውን ስለኔ አታልቅሶ የሚለውን ጽሑፍ አነባዋለሁ። ስለኔ አታልቅሶ ተመስገን ደሳለኝ። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከህዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ? ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችን ብፁዓናቸው የሚሉበት ጊዜ ነው ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። የሉቃስ ወንጌል ምዕራፍ 23 ቁጥር 27 እስከ 30። ከቅዱስ መጽሐፍ ይህን የመሲሁ የመጨረሻ ምክር የመረጥኩት ምንም እንኳን ረቢው የተናገረው ስለ መለኮታዊ ትምህርት ቢሆንም ዓለማዊ ፍቺ የኢትዮጵያችንን የወቅቱን መንፈስ ለመረዳት ከመስቻሉም በዘለለ በየጊዜው ያያየን እየሰማን ያለነውን የፖለቲካ ተቃውሞ የጥምዝምዞች መንገድ በአርምሞ ለመመርመር መልካም ምሳሌ ይሆናል በሚል ሳቤ ነው። የሰላማዊ ትግሉ መቀልበሻ ስልቶች እፍኝ በማይሞሉ ፋኖች ከ40 አመታት በፊት ደደቢት በተሰኘ ሰሜን በርሃ የተመሰረተው ህወሓት ከተራዘመ የትግል ጉዞ በኋላ ታጋይ ህላዊ ዮሴፍ እልፍ ሆነናል እንዲል ራሱን አጠናክሮ እልፍ በመሆን ስልጣን ይዞ የሀገሪቷን አንጥራ ሀብት አመራሩ መምነሽነሻው ካደረገ ነው 23 አመታት እንደዘበት ነጎዱ። ይህ ነው ይቺ የዳንኪራና ፈሽታ ዘመን አሁን ተሆን ዘንድ የቡድኑ ዋና ዋና መሪዎችም ሆኑ መላው ታጋይ የበረከቱ ተቋዳሽ ባይሆንም በቃላት ሊገለጽ የማይችል የመከራ አመታትን በቆራጥነት ማሳለፋቸው የሚስተባበል ታሪክ አይደለም። ስልጣን እጃቸው ከገባ በኋላም የሀገርን ጥቅም መገበርን ጨምሮ እየገደሉ እያሰሩና እያሰደዱ በህዝብ ላይ ወደር የለሽ ጭካኔን በመፈጸም ዘላቂነቱን እንዲህ ስለማስረገጣቸውም ተወርቶ የተዘጋጀ እንዳከሆነ ሰነባብቷል። ይሁንና ከለተለት እየመረረና እየከፋ የመጣው ይህ ኩነት ምድሪቷ የአንድ ኡነት መስጊያና የአዲስ አመት ምራፍ መክፈቻ ላይ መድረሷን ስለማመላከቱ ለመመስከር ጠቢብነት አይጠይቅም። የዘመኑ መንፈስ ያሰማን ያለው ፋኖ ተሰማራም የሶስተኛው አብዮት ደውል ስለመሆኑ ለመረዳት የቀደሙ ነቢያቶችን ትንቢት መጠበቅ አይሻም። ገዢዎቻችን መግደልና ማሰርን ሱፍ ለብሶ ከረባት አስሮ ጠዋት ወደ ቢሮ ገብቶ ማታ የሚወጣበት መደበኛ ስራ ከመድረጋቸው ባለፈ የስልጣን ግዛታቸውን እንዲነቅተው ታጥበውና ታጥነው ባይጠብቁት ኖሮ ለ23 አመታት ቀርቶ ለ23 ሰዓት እንኳን በቤተ መንግስቱ መቆየት እንደማይችሉ አብጠርጥረው ያውቁታል። የዚህ ጽሑፍ ፍሬ ሐሳብም በዚህ መልኩ የስልጣን እድሜውን ገና የማቱሳላ ያህል ማራዘም የሚፈልገው ኢህአዴግ ተቃዋሚ ድርጅቶች የሚያቀነቅኑትን የሰላማዊ ትግል አቅጣጫን የሚቀይስበትና የሚወስንበትን የሴራ ፖለቲካ ለውጥ ፈላጊ ኢትዮጵያዊ ነቅቶ እንዲያከሽፈው መቀስቀስ ነው። ዛሬ በርካቶች በቁጭት እንደሚብሰለሰሉት ኢህአዴግ በመንበሩ ላይ ከሁለት አስርት አመታት በላይ ተደራድሎ የመቆየቱ ምስጢር በውስጣዊ ጥንካሬው አሊያም ሲቪል ጀግኖች በመጥፋታቸው ሳቢያ አይደለም። ወላድ በደባብ ትሄድና ሀገሪቱ የሚሞትላት ጀግና ትውልድ ከመፍጠር መክና አታውቅም። የግንባር ዋነኛ ጥንካሬ ምንጭ የተቃዋሚውንም ወገን የቤት ስራ ጠቅልሎ እየሰራ በመሆኑ ነው ብያምናለሁ። ወደኋላ ሄደን ባደረጃጀትም ሆነ በድጋፍ መሰረታቸው የተሻሉ ሊባሉ የሚችሉ ተቀናቃኝ ፓርቲዎች ሂደት ብንመረምር መራራውን እውነታ እየጎመዘዘንም ቢሆን መጋታችን አይጠራጥርም። ለማሳያ ያህልም በአገዛዙ የማስቀየሻ እርምጃ ተጠልፈው ከከሸፉ ህዝባዊ ንቅናቄዎች መካከል ጥቂቶቹን በአዲስ መስመር እንመልከት። ኦነግ የኦሮሞ ነጻ አውጪ ግንባር መለስ ዜናዊና ጓደኞቹ ቆንጥራው ከሰጡት የሽግግር መንግስት ስልጣኑ ተገፍተው ከወጣ በኋላ ወደ ለመደው በርሃ በገባበት ወቅት በአንጻራዊነት ቀድሞ መገንባት ከቻለው ጥንካሬ ባሻገር በኦሮሚኛው ተናጋሪ ማህበረሰብ ዘንድ የሚሊዮኖች ልብ ይበልጥ ማማለል ችሎ እንደነበር ያደባባይ ሐቅ ነው። ወቅታዊውን የኃይል አሰላለፍ ጠንቅቆ የተረዳው አባ መላው ኢህአዴግም የጠብ መንጃ ግብግቡ ከመጀመሩ አስቀድሞ ከተማውን ለቆ ያልወጣውን ያመረራ ባሉን ኢብሳጉ ተማን ወደ እስር ቤት ወረወረ። ይህን ተከትሎም ኦነግ ከመቼውም ጊዜ በላይ በእልህና በቁጭት ተነሳስቶ አርሲና ሐረርን አስተባብሮ ወለጋን በታንኳን ቋርጦ ባቱ ተራራን በመድፍ ጩኸት አንቀጥቅጦ በባሌ ተሻግሮ ፊንፊኔ ላይ በድል ሊንጎማለል ነው ተብሎ ሲጠበቅ በግልባጩ ዋና ጸሐፊው ሌንጮ ለታና የተወሰኑ መሪዎቹ በቦሌ በኩል በመመለስ ወይም እኛም አብራችሁ እሰሩን አለም ጓደኞቻችን መልሱልን በማለት ከመረጡት የኃይል ትግል ጋር የማይጣጣም ስልት ተግብረው አረፉት። በዚህ የልብ ልብ የተሰማው ኢህአዴግ የድርጅቱን አባላትም ሆነ ኦሮሚኛ ተናግሪውን በጅምላ በስመ ወነግ እየወነጀለ ላስከፊ ስር መዳረጉ በክልሉ ላይ ከባድ ፍርሃት አነበረ። ይህ ፖለቲካዊ ስተትም ለዛሬ ሽንፈት ዋነኛ ተጠቃሽ ሲሆን የተቃውሞ ጎራ ትግሉን ከስርዓት ለውጥ ወደ እስረኛ ማስፈታት ያወረደ ቀዳሚ ኩነት ሆኖ በታሪክ ተመዝግቧል። መላው አማራ ህዝብ ድርጅት የፕሮፌሰር አስራት ወልደየስ የመላው አማራ ህዝብ ድርጅት ማህድ ወድቀትም ከኦነግ ጋር ተመሳሳይ ነው። ማህድ በመስራታው ማግስት ያገኘው መጠነ ሰፊ የህዝብ ድጋፍ ህወሓት ኢህአዴግ በ17 አመት ከሰበሰበው ሁሉ ይልቅ እንደነበረ አይዘነጋም። የአይነቱ ፈጣን ግስጋሴም ሊያስከትለው የሚችለውን የቁጣና ዳስቀደሙ የተረዳው ብልጣብልጦ ኢህአዴግ ሊቀመንበሩን ጉምቱ የህክምና ሊቅ ጨምሮ ጥቂት አመራር አባላቱን እስር ቤት ወረወረ። ከዛም አድርጅቱ ታገለለታለው የሚለውን የፖለቲካ ስልጣን የመቆጣጠር አላማውን መሪዎች ፈቱ ወደሚል አኮሶሶ ባለበት ሲረግጥና ሲዳክር ለ13 አመታት ከቆየ በኋላ በስተመጨረሻ ህላዊነቱ አክተሞ ወደ ህብረ ብሔር መኢአድ ድርጅትነት መሸጋገሩ ታወጀ። ክስተቱም አብዮታዊ ግንባሩ የተቃውሞ ጎራውን እንቅስቀሴ ወደ ፈለጋው አቅጣጫ መዘወሩን በሚገባ እንደተካነበት ያስረገጠ ሆኖ አልፏል። ቅንጅት ዛሬ ዛሬ እንደ ንግስተ ሳባ ዘመን የሩቅ ጊዜ ታሪክ ያህል ይስማኝ የጀመረው ምርጫ 97ም ሌላኛው የነገር አውዱ አስረጂ ነው። በጥቂት ወራት ውስጥ ከጫፍ ጫፍ ሀገራዊ ንቅናቄ መፍጠር የቻለው ግዙፉ ቅንጅት በአብዛኞቹ የምርጫ ጣቢያዎች በይበልጥ ደግሞ በገጠር አካባቢዎች አሸናፊ መሆኑ በተለያዩ አጣሪያ አካላት በመረጋገጡ የኢህአዴግን መንግስት ለማመስረት የሚያስችለውን ድምጽ አግኝቻለሁ። ጨዋታውንም ከውስጥም ከውጭም አምኖ የተቀበለ አንድም እንኳን አልነበረም። በአዲስ አበባ አንዳንድ አካባቢዎች ይህንን አይን ያወጣ ስርቆት በሰላዊ መንገድ ለመቀበል በመከሩ ዜጎች ላይ በተወሰደው ርህራሄ አልባ የኃይለን ብቻ በርካታ ንጹሃን ለህልፈትና ለአካል ጉዳት ሲዳረጉ፣ በተወሰኑ የክልል ከተሞች ደግሞ ከፍተኛ ህዝባዊ ማጉረምረም ተፈጥሮ እንደነበር ይታወሳል። ገና ብልሆቹ የኢህአዴግ ኤጲስቆጶሳት በተካኑት ስልት የቅንጅቱ መሪዎች ከያሉበት ሰብስበው እስር ቤት ከተቱ። ትግሉም ከተነሳበት የገጠሩ ወገኖቻችን ድምጽ ይመለስ፣ ወደ መሪዎቻችን ይፈቱ፣ ቀኝ ኋላ ዞሮ የሥርዓቱ ድሜ እንዲቀጥል ስለመፍቀዱ የኔ ትውልድ ያአይን ምስክር መሆኑ ርግጥ ነው። ህዝበ ሙስሊሙ ለሶስት አመት ተመንፈቅ ከፎይታ ጊዜው በቀር ካለማቋረጥ በተቀጣጠለው የሙስሊም ሃይማኖታዊ ነጻነትን የማስከበር ትግል የንቅናቄው አስተባባሪዎች ቃሊቲ ታጎሩትን መሪዎች የማስፈታት አላማ ባራታኛነት የተያዘ ነው ቢሉም በሀባሽን በግዴታ ማጥመቁ ይቁም፣ መጅሊሱ ወደ ህዝቡ ይመለስና ነጻ ህዝባዊ ምርጫ ይካሄድ የሚሉት ሶስቱ መሪ ጥያቄዎች ተቃውሞ መነሻ እንደሆኑ ልብ ይሏል። የህዝበ ሙስሊሙ በተለይ የቅርብ ጊዜዎቹ የመስጂዶች እምቢ ባይነቶች ስርዓቱን ለማደናቀፍ አላማውን ለማስቀየስ ባዘጋጀው የይፈቱ ማቀፍ ስር የተገደበ የመምሰል አዝማሚያው ነው በዚህ አውድ እንድጠቅስ ያስገደደኝ። በእርግጥ የሁለት አስርታቱን የተቃውሞ ልምድ በቅጡ የመረመሩ የሚመስሉት የድምጻችን ይሰማ ወጣቶች በዚህ የተለመደ የትግል ቀልበሳ ላለመጠለፍ የሚያደርጉት ብርቱ ሙከራ እንዳለ በገነዘብም ከቀደመው ጥቁር ሽብር ወዲህ በቀጣይ በሚኖሩት የትግል ወቅቶች ዋነኛ የትግል ጥያቄዎቻቸውን ነጻነታቸውን በማስከበር ማቀፍ ስር እንደሚደረጁ አምናለሁ። ማልቀስ ለማን በ1983 የመንግስት ለውጥ ዓለም አቀፍ አውድ ለሽፍቶቹ ስብስብ ርግማንም በረከትም ይዞ ነበር። ርግማኑ በቀደመ ፖለቲካዊ ዝማሚያቸው ዝግ ሶሻሊስት ስርዓት ለመስረት አለመቻላቸው ሲሆን፣ በረከቱ ደግሞ በረጅሙ የእርስ በርስ ጦርነት ክፉኛ የተመታቸውን ሀገር በተለይም ተቋሞቿን ለመገንባት ከሚያስፈልገው ጊዜ አኳያ የምዕራባውያንን እድል እንስጣቸው ድጋፍ ልብ ማግኘታቸው ነው። በነ ሳሙኤል ሃንቲንግ መድበለ ፓርቲ ስርዓት እርሱት አውራ ፓርቲነት ያዋጣቸዋል መከራ ሐሳብ አማካኝ የወቅቱ መራባዩን አለቆቻቸው መንፈስ መረዳታቸውን ወደ ኋላ ስንገነዘብ ቢያንስ እስከ ምርጫ 97 ድህረ ምርጫ ወጥንቀት ድረስ የተጓዙበት አምባገነነት መንገድ በጥብቅ አለመወገዛቸውን እንረዳለን። በአናቱም በህዋት መሰል ነፍጥ አንጋቢ የድህረ ቀዝቃዛ ጦርነት ቡድኖች ላይ ተስፋ የነበራቸው ዓለም አቀፍ ተቋማትና ምሁራንም ዘግይተው ቢሆን ቡድኖቹ ወደ ቋሚ ሽፍትነት መቀየራቸውን ከመልካምነት አልዳኑም። የዚህ አይነት ስብስብ ቋሚ መለዮ በመሰረታዊ ልማት ግንባታዎች ላይ ሙሉ ሀገራዊ ሀብት ማፍሰስ ነው። መግፊያውም ግልጽ ነው። የህብረተሰቡ የአምራችነት ማህበረ ኢኮኖሚያዊ አቅም ሲጎለበት እነርሱም የሚያገበሰብሱት ሀብት እየሰፋና እየበዛ እንዲሄድ የማስቻሉ ሀቅ ነው። እንደ ህወሓት ያሉ የነጻ ውጭ የኋላ ታሪክ ያላቸው ገዢ ቡድኖች በምርጫ ፖለቲካ የማይነቃነቁባቸው ምክንያቶች ከነዚሁ ጋር ይተሳሰራል። ከሰላማዊ ህዝባዊ አመጽ ውጭ ይህን ነውረኛ ቡድን ማስቆም እንደማይቻል በህንዳሴ አብዮት ርዕሰ ጉዳይ ለመከራከር የሞከርኩበትም ለዚህ ነው። ከእንግዲህ እስክንድር ነጋ፣ ርዕዮት ዓለሙ፣ ከውሸት ታዬ እስከ ዮሴፍ ጌታቸው፣ ከአንዱዓለም አራጌ እስከ በቀለ ገርባ፣ ከጦም ማርያኑ እስከ ሀብታሙ አያሌው ድረስ ዘርዝረን የማንጨርሳቸው የእልፍ አላፍ ለውጥ ፈላጊ ኢትዮጵያውያን መታሰር አሳዛኝ ቢሆንም ለእነርሱም ሆነ ለሀገር የሚበጀው ታጋይ እንጂ ትግል አይሞትም የሚለውን የጊዜውን አስገዳጅ ህዝባዊ ጥሪ በመቀበል አደባባዩን በቁጣ ማጥለቅለቅ ብቻ ነው። ከዚህ ውጪ ዛሬ እያየን እንዳለነው የግፋኑ መፈክር አንግቦ መነሳትን ገሸሽ አድርጎ የይፈቱ ጥያቄ ትግሉን መንፈስ ይመራው ዘንድ መፍቀድ ሂደቱን ለስርዓቱ ሴራ አሳልፎ እንደመስጠት የሚቆጠር ይመስለኛል። መግቢያ ላይ ተቀስቁት የመምሩ ቃል የሚነግረንም ለእነርሱ ከመልቀስ ይልቅ ያምባገነኑን ስርዓት ቀንበር ተሸክመን በአሰረ ፍዳ ኖሯችንን ስለምንገፋው ስለራሳችን ብናልቅስ የተሻለ መሆኑን ነው። ከዚህ ጎን ለጎንም አብዝተን ነጻነታችንን የምንሻላቸው ጀግኖቻችን ደምኞታችን ቢፈቱና መጻይ ድላቸው ምን ሊሆን እንደሚችል ራሳችን ምን ጠይቅ የምንፈጠጣው ተመልሰው በኢህአዴግ የብረት ጫማ ስር ለጸጥ ብሎ ማደር ከሚለው ነታ ጋር ብቻ ነው የተለመደውን የቀርታ ቃጭላ ጥልቀው በተሰበረ መንፈስ ከትግሉ ርቀው አንደበታቸውን ሸብበው አለም ከሀገር ወጣው ቀሪውታቸው በስደት እንዲያሳልፉ ከመድረግ ያለፈ የምንፈጥርላቸው ወይም የምናመቻችላቸው ምንም ነገር አለመኖሩ እርግጥ ነውና ያውም ብርቱካን ሚደቅሳለቆ ሬዮት አለሙን የሚያስረበትን የቆየ ፖለቲካ ጨዋታ ሳንዘነጋ ይህ ነው ህዝቡን የማዳመጥ አንዳችም ልምድ ለሌለው ስርዓት ይፈቱ ይለቀቁ ይያልን ከመጮህ በመቆጠብ ታሳሪዎቹ ስለተወደቁባቸው የነጻነት እሴቶች መታገል ይግድ የሚያደርገው በጥቅሉ በመከራው ዳገት ላይ ያሉ ወገኖቻችን የገጠማቸው ሁነት ያስነሳው ማናችንም በነጻነት በእኩልነት ልንኖርባት የምትገባውን ሀገር የመናፈቅ እንደሆነ ከተስማማን ዘንዳ በየስር እርምጃው የተፈጠሩትን ክፍተቶች እየደፈንን የነጻነቱን ቀን ለማቅረብ መታተር የወቅቱ አስገዳጅ ጉዳይ ነው ይያምናለሁ። በቀርመ ግንጭት አመራሮች የገፍ እስር ማግስት የከተሞቹን ንቅናቄዎች ከይፈቱልን ይልቅ ድምጻችን ይመለስልን በሚለው መሰረታዊ ጥያቄ አጥብቀን ይዘን ትግላችንን ብናራዝመው ኖሮ ፖለቲካዊ ለውጦችን መጨበጥ እንደምንችል እንደነበር ማናችንም ብንሆን የምንጠራጠር አይመስለኝም። ከዚህ ማቋያ የሚያስማማን ዋነኛ ጭብጥ ቢያንስ የ2002ቱ ምርጫ በተካሄደ በታስቂን ድራማ ልክ ተከናውኖና ተቀለዶብን የማለፉ ድል እጅጉ ያነሰ የመሆኑን ጉዳይ ነው። ባለፉት ጥቂት ወራት ውስጥ ያየናቸው ጠማሪያኑ የሶስቱ ፓርቲዎች ወጣታ አመራሮች እስር በተለመደው የይፈቱ ደካማ የትግል ስልት የመሄድ ዳርዳርታውን ገርተን ከአደባባዩ መራቃቸውን ተከትሎ የተፈጠረ ያለውን የሚመስለውን ከማህበራዊ ድረገጾች እስከ የለት ተለት የፓርቲዎቹን እንቅስቃሴ ድረስ ክፍተት መሻገሩ የተሻለም ብቻ ሳይሆን ገዢዎቻችን እንድንሰጥምበት ከሚሹት የሽንፈት ማጥ ውስጥ ከመነከርም የሚገታ አማራጭ ነው። እነሆ ለማንስ ማልቀስ ይገባል የሚለውን ጥያቄ መመለስ የሚያስፈልገን እንግዲህ በዚህ ከባድ ወቅት ላይ ነው። እንደተነሱበት አውድ ለሚያምኑባቸው ክቡድ እሴቶች ዘብጥ ያለ ተጣሉት ዜጎች መብሰልሰልን በመምረጥ ከጎናቸው መሰለፍን ላንገራገር ነው ለኛ ማዘን የበለጠ የተገባ ነውና እነርሱ ድርሻቸውን ስለመወጣታቸው ያመሰገነን ፍትሃዊ አቋሞቻቸውን በገዘፈ ጉልበት ወደፊት መውሰድ ብቸኛው ምርጫ መሆን ይኖርበታል። የህዳሴው ህይወት ተግባሮትም አስፈላጊው ስነ ልቦና ይሄ ነው ብያምናለሁ። ድል ለግፋን ኢትዮጵያውያን ተመስገን ደሳለኝ። ደምን አርፍዳቸዋል አድማጮች ከረፋዱ 11 ሰዓት ከ2 ደቂቃ ሆኗል የሳምንቱ ዜና ቀጥሎ ይሰማል። አይቶ ኃይለ ማርያም ደሳለኝ ከኤርትራ ጋር ባለው ጉዳይ አቋም ለውጥ መደረጉን ገለጹ። አይቶ ኃይለ ማርያም ይሄን የገለጹት አሜሪካ ለሚገኝ አንድ የገዢው ፓርቲ ሬዲዮ በሰጡት ቃለ ምልልስ ነው። አይቶ ኃይለ ማርያም ከግንቦት 7 ጋር ተያይዞ ለቀረበላቸው ጥያቄ ሲመልሱ ጉዳዩ የግንቦት 7 ብቻ ሳይሆን የሻቢያ ጉዳይ መሆኑን በመጥቀስ ከዚህ ቀደም የነበረው መርህ ማለትም ከሻቢያ ጋር የሰላም ሆነ የጦርነት መንገድ የለንም የሚለው ተቀይሮ አሁን ሻቢያን ማስወገድ የመጀመሪያው አማራጭ እንደሚሆንና ለዚህም እየተሰራበት እንደሆነ ተጠቅሷል።
ተጨባጭ ምክንያቶች በሽብርተኝነት የፈረጃቸው ቡድኖች አሉ። ከነዚህ ቡድኖች መካከለም ግንቦት 7 ይገኝበታል። በቅርቡም የቡድኑ አንደኛ ጻፊ አንዳርጋቸው ጽጌ በቁጥጥር ስር ውሏል። ምናልባት ክቡር ጠቅላይ ሚኒስትር ከዚህ ተነስተን የዚህ ቡድን ዋነኛ አመራሮች መንቀሳቀሻ አሜሪካ ውስጥ እንደሆነም ይታወቃል። እናም ከተባበሩት መንግስታት የጸረ ሽብር መከላከል አዋጆች አንጻር በተለይም ሁለቱ ሀገራት ማለትም አሜሪካና ኢትዮጵያ በጸጥታ ጉዳይ አብረው የሚሰሩ እንደመሆናቸው መጠንና ከሀገራችን ድንበር ተሻጋሪ የጸረ ሽብር መከላከል አቅም አንጻር በኢትዮጵያ መንግስት የተፈረደባቸውና ያልተያዙ አሸባሪዎች ቀጣይ እጣፋንታ ምንድነው የሚሆነው? ክቡር ጠቅላይ ሚኒስትር
ይሄ እንግዲህ ከተያዘሩ ጋር የሚሰራበት የራሱ ህግ አለው። ከአሜሪካ መንግስት ጋር የሽብርተኞችን አሳልፎ የመስጠት የሚል ፊርማ ወይም ኤክስትራዲሽን አግሪመንት የሚባል አልተፈራረምንም። ከብዙ አውሮፓ ሀገሮችም ጋር ይሄ የለንም። በአፍሪካ ሀገሮች ጋር በመካከለኛ ምስራቅ በጎረቤቶቻችን አካባቢ ተፈራርመናል። ይሄንን ለመፈራረም ከብዙ ሀገሮች ጋር እየሰራን ያለ ነው። ይሄ እንደተጠበቀ ሆኖ ግን ያው ሰጥቶ መቀበል ሊኖር ይችላል። እነሱም ከኛም ይፈልጉት ይኖራል፣ እኛም ከነሱም ይፈልገው ይኖራል። የዛን አይነት ፊርማ እንኳን ባይኖር የዛ አይነት ሁኔታ ሊያጋጥም እንደሚችል ታሳቢ አድርገን የምንሰራው ይሆናል ማለት ነው። ከዛ ባሻገር ዋናው ጉዳይ የነዚህ ይሄ ግንቦት 7 የሚባለው ድርጅት በተመለከተ በህዝብ ተወካዮች ምክር ቤት እንደተባለው ሽብርተኛ ድርጅት ተብሎ የተፈረጀ ነው። በዚህ የሽብር ተግባር ላይ የተሳተፈ ማንም አካል ቢኖር ያ ሽብርተኛ ነው። ስለዚህ በህግ መጠየቁ የሚቀር አይደለም። አንዳንዶቹም የተፈረደባቸው ናቸው። አሁን ቅድም የገለጽከውም ሰውዬ ቢሆን ከዚህ ቀደም ኢትዮጵያ በተለይም አንዳንድ የህዝብና የመንግስት ተቋማትን ቦምብ ለማድረግ እና ለማፈንዳት የላኳቸው ሰዎች እጅ ከፍንጅ በመያዛቸው ምክንያት የተፈረደባቸው ናቸው። ስለዚህ ዋናው ጉዳይ እና የትልቁ ነገር እነዚህ ሰዎች ጉልበትና ጥንካሬ ስላላቸው ሳይሆን ዋናው ጉዳይ የሻቢያ ተላላኪ መሆናቸው እና የሻቢያ መንግስት በቀጥታ የኢትዮጵያ መንግስትን ለመግጠም እንደማይችል ስለሚያውቅ እነዚህን ቅጥረኞች ነው ተላላኪ አድርጎ የሚልክ ያለው። ስለዚህ የእሱ ተላላኪዎች ስለሆኑ በመጀመሪያ ደረጃ በተገኙበት ህጉ በሚጠይቀው መሰረት የህግ አፈጻጸም የሚኖር ይሆናል፣ የሚቀጥል ይሆናል። ከዛ ባሻገር ግን ካሁን በኋላ የሻቢያ መንግስት እንደዚህ አይነት ተላላኪ አንድ ጊዜ እንኳን ቢልክ ራሱን የሻቢያን ማስወገድ ነው እንጂ ከነሱ ጋር ዲል ማድረግ ብዙም ጠቃሚ ስለማይሆን ከምንጩ ያለው ነገር ማድረግ ይሻላል የሚል ስትራቴጂ ቀይሰን እየሰራንበት ነው ያለነው።
የብሪታንያ መንግስት የኢትዮጵያ ጉዳይ አስፈጻሚውን አስጠርቶ በአንዳርጋቸው ጽጌ ጉዳይ በጽፈት ወጥቶ አነጋገረ። የግንቦት 7 ዋና ጻፊ አቶ አንዳርጋቸው ጽጌ በየመን ጸጥታ ኃይሎች ከተያዙ በኋላ ሰቆቃ እየተፈጸመባቸው ላለፉት 50 ቀናት ገደማ በደብረ ዘይት አየር ኃይል ስር ቤት ውስጥ ካሳለፉ በኋላ የብሪታንያ መንግስት የኢትዮጵያ ጉዳይ አስፈጻሚ አስፈጻሚን አስጠርቶ በጽፈት ቤቱ አነጋግሯል። የውጭ ጉዳይ ሚኒስትር ማርክ ሲሞንድስ አቶ አንዳርጋቸው የኮንሱላር አገልግሎት በአፋጣኝ እንዳገኙ መደረጉን እናሳሰባቸው ለኢትዮጵያው ዲፕሎማት ተናግረዋል። የኢትዮጵያ መንግስት ከዚህ ቀደም ለአቶ አንዳርጋቸው የኮንሱላር አገልግሎት እንደሚፈቅድ ቃል ገብቶ የነበረ ቢሆንም የገባውን ቃል አለማክበሩን የውጭ ጉዳይ መስሪያ ቤቱ መግለጫ ያመለክታል። ሚስተር ሲሞንድስ የኢትዮጵያ መንግስት በአፋጣኝ የኮንሱላር አገልግሎቱን እንደሚፈቅድ እንዲሁም አቶ አንዳርጋቸው በሌሉበት የተላለፈው የሞት ፍርድ ተግባራዊ እንደማይሆን ማረጋገጫ እንዲሰጥ የኢትዮጵያው ዲፕሎማት መልእክቱን ለመንግስት እንዲያስተላልፍ አሳስበዋል። የብሪታንያ መንግስት ያወጣው መግለጫ በተመለከተ አስተያየታቸውን የሰጡት የአቶ አንዳርጋቸው ባለቤት ወይዘሮ ምስራች አለማርያም ለህዝብ ይፋ የሆነው መግለጫ በዲፕሎማሲ ቋንቋ ጠንካራ የሚባል መሆኑን ገልጸው የብሪታንያ መንግስት ተጨማሪ ግፊቶችን እያደረገ ነው ብለዋል። ከዲፕሎማቶች አካባቢ የተገኘው መረጃ እንደሚያስረዳው የእንግሊዝ መንግስት የኢትዮጵያን ዲፕሎማቶች እየጠራ በተደጋጋሚ ያነጋገረ ሲሆን ዲፕሎማቶችም አቶ አንዳርጋቸው የኮንሱላር አገልግሎት አስቸኳይ እንደሚያገኙ ቃል ገብተው ነበር። ይሁን እንጂ ቃላቸውን ለመጠበቅ ያልቻሉት የኢትዮጵያ ዲፕሎማቶች የብሪታንያ ባለስልጣናት ፊት ሲቀርቡ የሚናገሩት እንደሌላቸውና መልእክት እናስተላልፋለን የሚል ቃል ብቻ እንደሚናገሩ ለማወቅ ተችሏል። በሌላ በኩል ግን አቶ አንዳርጋቸውን የመጎብኘት ፈቃድ እንዲያገኙ ፈቃድ የሚሰጠው አካል ማን እንደሆነ አለመታወቁ ለዲፕሎማቶቹ ራስ ምታት መሆኑን ታውቋል። አቶ ኃይለማርያም ደሳለኝ ቀደም ብለው ከኢትዮጵያ ለጎበኙት የእንግሊዝ ዲፕሎማቶች የገቡትን ቃል ማክበር የተሰናቸው ሲሆን አንዳንድ ወገኖች እንደሚሉት ዋናው ፈቃጆች ምናልባትም ከጀርባው ያሉ ሌሎች ስውር ባለስልጣናት ሳይሆን አይቀሩም። በኢትዮጵያ ውስጥ ስልጣን ላይ ያለውና ውሳኔ የሚሰጠውን ሰው በትክክል ለማወቅ ባለመቻሉ በርካታ ዲፕሎማቶች ግራ እየተጋቡ መሆኑን መረጃዎች ያመለክታሉ። ክስ የተመሰረተባቸው በጽሄቶች ከእንግዲህ ላይታተሙ ይችላል ተባለ። ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድና ህዝቡ በመንግስት ላይ አመኔታ እንዲያጣ አድርገዋል በሚል መከሰሳቸውን በመንግስት መገናኛ ብዙሃን ባለፈው ማክሰኞ ዕለት የሰሙት አምስት መጽሄቶችና አንድ ጋዜጣ ከእንግዲህ ሊታተሙ እንደማይችሉ ከወዲሁ እየተነገረ ነው። በተለይ አዲስ ጉዳይ፣ ፋክትና ሎሚ መጽሄቶች አሳታሚዎች እስካሁን በመንግስት መገናኛ ብዙሃን ከሰሙት ዜና ውጪ በይፋ የደረሳቸው ክስ የሌለ ሲሆን፣ ነገር ግን መንግስት ባሰራጨው ፕሮፓጋንዳ ምክንያት በተለይ የህትመት ድርጅቶች ፕሬሶቹን ላለማተም እያንገራገሩ መሆኑ ታውቋል። አብርሃ ደስታ እስር ቤት ውስጥ እንደተደበደበ ለፍርድ ቤት ተናገረ። የአረና ፓርቲ አመራርና ከመቀሌ በሚጽፋቸው ጽሑፎች በሚሰጣቸው አስተያየቶች በርካታ ወጣቶችን ቀልብ የሳበው የመቀሌ ዩኒቨርሲቲ መምህር አብርሃ ደስታ በአሸባሪነት ተከሶ በማዕከላዊ እስር ቤት ከገባ በኋላ በፖሊስ ፍርድ ቤት ያቀረበው ሲሆን አብርሃ በፖሊሶች መደብደቡን እርሱ ያልጻፋቸውን ጽሑፎች የራሱ ጽሑፎች እንደሆኑ አድርጎ እንዲፈርም መገደዱን፣ በጨለማ ክፍል ውስጥ ብቻው እንዲቀመጥ መደረጉን እንዲሁም ፖሊሶች ያሉን ሰዎች ምርመራ እንደሚያካሂዱበት ተናግሯል። በውጭ ከሚጠባበቁ አድናቂዎቹና ደጋፊዎቹ ከፍተኛ አቀባበል የተደረገለት አብርሃ በቤተሰብ እንዳይጎበኝ መደረጉም ገልጿል። ፍርድ ቤቱ በዘመድ እንዲጠየቅና አደጋ እንዳይደርስበት ለፖሊስ ትእዛዝ ሰጥቶ ፖሊስ ያቀረበውን 28 ቀናት የተጨማሪ ምርመራ ጊዜ ፈቅዷል። በተመሳሳይ መንገድ የሰማያዊ ፓርቲ የምክር ቤት ምክትል ሰብሳቢ አቶ ሸዋስ አሰፋ፣ አንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የድርጅቱ ምክትል የድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ ፍርድ ቤት ቀርበው የጊዜ ቀጠሮ ተጠይቆባቸዋል። ድርጊቱ በመንግስት ላይ ዓለም አቀፍ ውግዘት እያስከተለም ሲሆን አምነስቲ ኢንተርናሽናል የመንግስት ህገወጥ እርምጃ ከመጪው ምርጫ ጋር አያይዞ ጋዜጠኞች፣ ጸሐፊዎችና ፖለቲከኞች በአስቸኳይ እንዲፈቱ ጠይቋል። ታዋቂ ዓለም አቀፍ ሚዲያ ተቋማትም በተመሳሳይ መንገድ በአምድ ድምጽ እስረኞች እንዲፈቱ እየጠየቁ ነው። የአማራ ክልል አመራሮች ከግንቦት ሰባት የኦህዴድ ደግሞ ከኦነግ ጋር እያበሩ ነው ሲል አቶ አዲሱ ለገሰ ያዘጋጁትና ለጠቅላይ ሚኒስትር አማካሪዎች የተሰላከው ሰነድ አመለከተ። ከኢትዮጵያ ሳተላይት ቴሌቪዥን የተገኘው ዜና እንደሚያስረዳው በሰነዱ ላይ የኢህአዴግ አመራር ችግር እንዳስገጠመው፣ የትራንስፎርሜሽኑ እቅድ አለመሳካቱ እንዲሁም በጋምቤላ ታማኝ መሪ መጥፋቱን ዘርዝሯል። በሐምሌ ወር መጨረሻ የተዘጋጀው ሰነድ ግልባጭ ለጠቅላይ ሚኒስትሩ አማካሪዎች ለአቶ በረከት ስምኦን፣ ለአቶ ደስታውና ለአቶ ኩማ ደመቅሳ እንዲደርስም ተደርጓል። ጽሑፉ በመግቢያው በሀገራችን በፈጣን ቀጣይነት ያለውና ህዝቡን በየደረጃው ተጠቃሚ የሚሆንበት የእድገት ጉዞ ከድህነት አላቆ በተራዘመ ሂደት ከበለጸጉት ሀገሮች ጎራ ለማሰለፍ ይህን ለማድረግ የሚያስችል ዓላማ፣ ስትራቴጂ፣ ስልቶችና ፖሊሲዎችን መቀየስ ይጠይቃል። በሌላ አነጋገር አቅጣጫውን በትክክል የሚያመላክት መስመር መቀየስ የትራንስፎርሜሽን ስኬት የመጀመሪያው ቅድመ ሁኔታ ነው ይላል። መስመሩን ለመቀየስ ይህንኑ ማድረግ የሚችል ብቃት ያለው አመራር ይጠይቃል። ኢህአዴግ በዚህ ፈተና ውስጥ ነው ብሏል። ሰነዱ ለአብነትም እነ አቶ መላኩ ፈንታን ማንሳት ይበቃል ይልና ይህን ተከትሎ በሀገሪቱ ያለው አመራሮች ለመቀበል አለመቻላቸውና የእነ ኡመድ ኦባንግ ሀገር መቅዳት፣ በጋምቤላ ክልል ያለው አመራር ታማኝና አስተማማኝ አለመሆኑ፣ የአማራ ክልል አመራሮች ከግንቦት ሰባት ጋር የተያያዘ አመራር መገኘት፣ የኦህዴድ አመራር ከኦነግ ጋር በማበርና በአማራ ላይ የደረሰውን በደል በቸልታ መመልከት በማለት ይጠቅስና በአሁኑ ሰዓት በትግራይ በቤኒሻንጉል ጉሙዝ የአመራሩ ቸልተኝነት እንደተጠበቀ ሆኖ በአፋር በሶማሌና በሐረሪ ምርጫውን ማሸነፍ የሚችል የአመራር ድምፅ የማግኘት እድል አለው ብሏል። ሰነዱ የትራንስፎርሜሽን ትግል በውል ይጀምራል እንጂ አይጠናቀቅም ቢባል በስጋት በተቀመጡት ክልሎች አሁንም አፋጣኝ ስራ ካልተሰራ ኪሳራ ሊያመጡ ይችላል ብሏል። አመራሩ ደካማነት የትራንስፎርሜሽን ጉዞን እንዳይሳካ አድርጎታል የሚለው ሰነዱ ድርጅቱ ሰዎችን የሚመለመልበትና የሚያሰለጥንበት መንገድ ብዙ ችግሮች ያሉበት በመሆኑ የመልመላ ዘዴውን የስልጠና መንገዱን እንዲቀይር ይመክራል። ያደግን ከመሰረቱ አራት ድርጅቶች መካከል ያለው ተውቅ ደካማ በመሆኑ ከከፍተኛ እስከ መካከለኛ አመራር ያሉት በአንድ ማዕከል ስልጠና እንዲሰጣቸው የተደረገ መሆኑንም ተጠቅሷል። ያደግ እጅግ በጣም የሚበዛው አባሉ አርሶ አደር በመሆኑ የፖለቲካ መሪዎችን በብዛት ለመፍጠር አለመቻሉን የሚጠቅሰው ሰነዱ ከእንግዲህ በዩኒቨርሲቲዎችና በከተሞች ላይ ትኩረት ተደርጎ ስራዎችን የመስራቱ ሁኔታ እንዲቀጥልም ያሳስባል። በሽብር ወንጀል ተጠርጥረዋል በሚል ወደ ኢትዮጵያውን ዩጋንዳ ውስጥ ተያዙ። ኒው ቪዥን የተባለ ዜና ተቋም እንደዘገበው አበበ መኮንንና አስፋ ወንዶሰን ከመኖሪያ ቤታቸው በፖሊስ ተይዘው ተወስደዋል። ተጠርጣሪዎቹን ለመያዝ ለሁለት ቀናት አሰሳ ሲያካሄድ እንደነበር ፖሊስ ዘግቧል። ኢትዮጵያውያኑ ለሀደገ ደነት ኃይሎች ተላልፈው ይሰጡ ወይም ጉዳያቸው በጓንዳ ፍርድ ቤት ይታይ በዘገባው አልተጠቀሰም። ፖሊስ እስረኞቹ የታሰሩበትን ቦታም ለመግለጽ ፈቃደኛ አልሆነም። የመከላከያ ሰራዊት አባላት ለመለስ ፋውንዴሽን ገንዘብ እንዲያዋጡ መጠየቃቸውን ተቃወሙ። የሰራዊት አባላት ለመለስ ፋውንዴሽን ገንዘብ እንዲያዋጡ በተጠየቁበት ወቅት ተቃውሞ አሰምተዋል። በባድመ አካባቢ የሰፈሩት የመከላከያ አባላት በደሞዝ ክፍያ ሳምንት መነሻ 200 ብር ሆኖ በየደረጃ ያሉ ወታደሮች እንደማረጋቸውና ደሞዝ መጠናቸው እንዲከፍሉ ሲጠየቁ የሰራዊት አባላት ደሞዛችን አይቆረጥም በማለት ተቃውሞ አሰምተዋል። ደሞዝ ከፋይቹ ከላይ የመጣ መመሪያ ነው በሚል ያግባባቸው ቢሞክሩም የሰራዊት አባላት ፈቃደኞች ሳይሆኑ ቀርተዋል። አንድ የሶስተኛ ሸለቃ አንደኛ ጋንታ አባል የሆነ ወታደር አመጹ መርታል ተብሎ ሊታሰር ሲል አምልጦ ከነመሰረብ ተከዘ ወንዝ ውስጥ ገብቶ መሞቱም ታውቋል። ይህን ተከትሎ መጠነኛ በጥብጥ መነሳቱም ምንጮች አክለው ገልጸዋል። በአሁኑ ሰዓት ውጥረቱ እንዳለ ሲሆን ከመከላከያ የሚጠፉ ያሉ ሰዎች ቁጥራቸውም እየጨመረ ነው። ባለፉት 3 ቀናት መከላከያን ጥሎ የጠፋ አንድ ወታደር ነገለጸው ሰራዊቱ በከፍተኛ ምሬት ውስጥ እንደሚገኝና የሚከዳው ሰራዊቱም ቁጥሩን ከፍተኛ መሆኑን ተናግሯል። በተከዘ አካባቢ በሚካሄደው ኮንትሮባንድ ንግድ የአንድ አካባቢ ሰዎች የሆኑ መከላከያ አዛዦች እየተጠቀሙ ነው የሚለው አባሉ ከነርሱ ውጭ ያለው መከላከያ አባል በችግር እየተጠበሰ ባለበት ወቅት ለመለስ ፋውንዴሽን በሚል እንደገና መዋጮ መጠየቁ ብዙዎችን ስሜት የረበሸ ሆኗል ብሏል። እነሱ ተጨማሪ ገቢ ያላቸው እኛ ግን የምትሰጠን ደሞዝ እንኳን ቆጥበን ለቤተሰቦቻችን እንዳንረዳ በመዋጮና በሰበብ አስባብ ይወስዱብናል ሲል አማሯል። በመጨረሻም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአቶ አባይ ጻዬ ትእዛዝ መፍረሱ ተነግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሌላው የሀዲግ ወያኔ ድፍረት መሆኑም እየተነገረ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአቶ አባይ ጻዬ ትእዛዝ መፍረሱንና የኮሚቴው አባላት ወደ ሀገረ ስብከታቸው መሄዳቸውን ለማወቅ መቻሉን በጉዳዩ ላይ ፓትርያርኩ ተባባሪ መሆናቸውም ተገልጿል። ይህን የዘገበው ኢሳት ሬዲዮ ነው። የሰዓቱ ዜና በዚህ አብቅቷል።
Gara ke mura, we do jima. ታላቅ የሙዚቃ ምሽት በስቶክሆልም ከተማ ز ዝነኛውና የትዝታው ንጉስ ማህሙድ አህመድና ወጣቱ ድምጻዊ ናቲማም ከአፍሮ ግሩፍ ባንድ ጋር በመሆን በኦገስት 30 2014 ዓ.ም እናንተ ለማስደሰት ተዘጋጅተዋል። ስለዚህ የቅዳሜ ኦገስት 30 ምሽታችሁ ከማህሙድ አህመድና ከናቲማን ጋር በግሉበን ሬስቶራንት አሬና አዳራሽ ይሁን። ቦታ ፓልም ፌልትስቬገን አንድ ቱነልባና ግሉበን ሰዓት ከ22 ሰዓት ጀምሮ። በይበልጥ ለመረዳት በስልክ ቁጥር 0704855584 ወይንም 0704820420 በመደወል ወይንም በድረ ገጻችን www.habashawizema.com ወይንም www.clubhabasha.com መመልከት ይችላሉ። አዘጋጅ ኩኩሻ። የመኪና ችግር አጋጥሞት ያውቃልን? አይጨነቁ። ዲምቢል ሰርቪስ ወርክስ ታላላላችሁ። ዲምቢል ሰርቪስ ወርክስ ታድ ማንኛውንም የመኪና ችግሮች ለምድ ባላችሁ ባለሙያዎች ከፈጣን አገልግሎት ጋር የሚሰጥ ሲሆን በአገልግሎታችን እንደሚደሰቱም አንጠራጠርም። ዲምቢል ሰርቪስ ወርክስ ታድ ሙሉ የመኪና ሰርቪስ፣ የሞተርና የፍሬን ድሳት፣ የጎማ አገልግሎቶች፣ የትራፕ ክሌትራሬ ሰርቪስና ድሳት እንዲሁም የኤር ኮንዲሽን ሙሉ ሰርቪስና ወዘተ የመሳሰሉትን ግልጋሎቶች ይሰጣል። አድራሻችን ሴመንት ቬገን 34 ዩርድብሩ መሆኑን ስንገልጽ በይበልጥ ለመረዳት በስልክ ቁጥር 0812058969 ወይንም በሞባይል ቁጥራችን 0707531326 መደወል ይችላሉ። ዲምቢል ሰርቪስ ወርክስ ታድ።
ዳታ ማስተዋቂያ ጥሪ። ሰውን ለመርዳት ሰው መሆን በቂ ነው። እንደ ኢትዮጵያ ቆጣጥር 2004 በወጣት ቢኒያም በለጠ የተመሰረተው መቀደሮኒያ ያረጋውያንና የአይምሮ ህሙማን መረዳጃ ማዕከል ምንም ጥሪና ምንም ገቢ ለሌላቸው በተለይም ያልጋ ቁራኛ ለሆኑና ከቦታ ቦታ መንቀሳቀስ ለማይችሉ ለመመገብ ሆነ ለመጸዳዳት የሰው ድጋፍ የሚያስፈልጋቸውንና አረጋውያንና የአይምሮ ህሙማንን ከጎዳና በማሰባሰብ መጠለያ፣ ምግብና ልብስ በመስጠት የህክምና አገልግሎት በማሟላት ተስፋ ላጡ ወገኖቻችን ተስፋ አለኝታ ሆኖ 500 ወገኖቻችን በመርዳት ላይ የሚገኝ ማዕከል ነው። ይህ ማዕከሉ ዋና ዓላማዎች የተራቡትን ጉርስ እንዲያገኙ፣ የተራቆቱትን አልባሳት እንዲያገኙ፣ ቤት የሌላቸው መጠለያ እንዲያገኙ፣ የታመሙት በህክምና እንዲረዱ፣ በአጠቃላይ አካልና የመንፈስ ጫና የገጠማቸውና ተስፋ ያጡ አቅመ ደካማ አረጋውያን ወገኖቻችን ሰላምና ተስፋ አግኝተው ከጨለመባቸው አስከፊ ያኗኗር በማላቀቅ እፎይታ እንዲያገኙ መርዳት ነው። ከዚህ ሰባዊ ዓላማ ተነስቶ ከ500 በላይ የሆኑ ወገኖቻችንን አሰባስቦ መመረዳት የሚገኘው መቄዶንያ ያረጋዊ መረዳጃ ማዕከል ዛሬ ሰው ለመርዳት ሰው መሆን በቂ ነው በሚል መሰረተ ሐሳብ ተመስርቶ እኛ በስዊድን ነዋሪ የሆነን ኢትዮጵያውያን ለወገኖቻችን ማሰባሰቢያና መገልገያ የሚሆን አንድ አምቡላንስ ገዝተን እንድንሰጣው በሚረዳቸው ኢትዮጵያውያን ስም ተማጽኖናል። ስለሆነም ኦገስት 31 ቀን 2014 በሚደረገው ስብሰባ ላይ በሚገኘው በፊልም በተደገፈው የማዕከሉን ሰባዊ ተግባር በማየት የርዳታ አሰባሰቡን የሚያንቀሳቅሱ ተወካዮችን ለመምረጥና የዜግነት ግዴታችንን ለመወጣት በቦታው እንድትገኙለት ጊዜያዊ አስተባባሪ ኮሚቴው ወገናዊ ጥሪውን ያቀርባል። ቦታው ሄገሽተንቬገን 162 ቱነል ባና ሮንሽበሪ ወይም አስፑደን፣ ሰዓት 14 ሰዓት። የመቄዶንያ ያረጋውያን መረዳጃ ማዕከል ጊዜያዊ አስተባባሪ ኮሚቴ ስቶኮልም። ብርሃኑ የማነ ስልክ ቁጥር 073-65-88-477 ስልክ ቁጥሩ እንደገና 073-65-88-477 ብርሃኑ የማነ። የምርጫ 97 ገዳዮችን አዳለም አቀፍ ፍርድ ቤት ለማቅረብ የተጠራ ስብሰባ። በምርጫ 97 ዓመተ ምህረት በተነሳው የህዝብ ተቃውሞ ምክንያት ብዙ ኢትዮጵያውያን እንዲገደሉ ቀጥተኛ ተዛዝ የሰጡና የብዙሃንን ደም አላግባብ እንዲፈስ ያስደረጉ የህዋት አገዛዝ ሹማምንት ለአለም አቀፍ ፍርድ ቤት ለማቅረብ ሲካሄድ የቆየው ጥረት ህጋዊ መልክ ናክስ ይዞ ለመመስረት የሚያስችል ደረጃ ላይ ደርሷል። በመሆኑም ዓለም አቀፍ የጥብቅና ውቅያ ካላቸው ጠበቃ ጋር በመሆን በርካታ ኢትዮጵያውያን ኦገስት 30 ቀን 2014 ዓመተ ምህረት ለስዊድን ፖሊስ ጽፈት ቤት ህጋዊ ክስ ያቀርባሉ። ይህንን ክስ በበላይነት የያዙትና አሁን ባላለበት ሁኔታ ያደረሱትና አባላትና ጠበቃ እስካሁን የተደረገውን የህግ ሂደት በሚመለከትና ወደፊት ስለሚከናወኑ ቀጣይ ተግባራትን መግለጫና ማብራሪያ ለመስጠት ከኢትዮጵያውያኑ ጋር የሚገናኙበት የስብሰባ መድረክ ተዘጋጅቷል። በዚህ ባይነቱ አዲስ ሆነና በየትኛውም ዓለም የሚገኝ የህዝብ የበደልና የገደለ ከህግ እንደማያመልጥ በሚገለጥበት ስብሰባ ላይ ዓለም አቀፍ የህግ ጥሰት ተቆርቋሪ የሆኑትና የሰብአዊ መብት ተሟጋቹ የህግ ባለሙያ ስቴላ ነያርደ የህጉን በማብራራት እስካሁን ስላለው ሂደት፣ ስለቀረበው ክስና ስለሚጠበቀው ውጤት ሰፊ ማብራሪያ ይሰጣሉ። በተጨማሪም በምርጫ 97 ወቅት የአጣሪ ኮሚሽን ሊቀመንበር በመሆን የሰሩት ዳኛ ፍሬውት ሳሙኤል በስፍራው በመገኘት ስለተፈጸመው ግድያና የሰብአዊ መብት ጥሰት ገለጻ ያደርጋሉ። እርሶም በዚህ ታሪካዊ በሆነ ስብሰባ ላይ በመገኘት የሚመሰረተው ክስን እንዲያዳምጡ የውይይቱም ተሳታፊ እንዲሆኑ ጥሪ ተደርጎልዎታል። ቀን ኦገስት 30 2014 ዓመተ ምህረት ቦታ ቮርቢጎርድ። አድራሻውን ወደ ኋላ እንገልጻለን አድማጮች።
መንፈሳዊ ጥሪ። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰግናለሁ ይላል እግዚአብሔር። ትንቢተ አጌ ምዕራፍ 1 ቁጥር 8። በስዊድን ስቶክሆልም የምትገኘው የደብረ ሰላም መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰጠውን መንፈሳዊ አገልግሎት በበቂ ሁኔታ ለማከናወን አዲስና ሰፋ ያለ ህንጻ ቤተክርስቲያን ለመስራት በዝግጅት ላይ ትገኛለች። ስለዚህ ህንጻ ስራውን ለመጀመር የመመናን የገንዘብ የጉልበት እንዲሁም የውቀት ድጋፍ እንደሚያስፈልጋት ሁላችን የምናውቀውና የምንረዳው ነው። በመሆኑም ከላይ እንደተጠቀሰው የገንዘብ ድጋፍና እርዳታ ለማሰባሰብ ቅዳሜ ኦገስት 30 2014 ከ12 ሰዓት እስከ 19 ሰዓት በመናዘጋጀው የመሳ ግብዣ ላይ እንድትገኙ ቤተክርስቲያን መንፈሳዊ ጥሪዋን ታስተላልፋለች። እንዲሁም በእለቱ በአባቶች የትምህርት ወንጌል በሊቀ መዘምራን ቴዎድሮስ ዮሴፍ የመዝሙር መርሃ ግብር በሰፊው የተዘጋጀ መሆኑን በታላቅ መንፈሳዊ ደስታ ከወዲሁ እንገልጻለን። አድራሻ ሮግዝቬድ ፎልኬትስስ። ለተጨማሪ መረጃ በስልክ ቁጥር 0739126290 ይደውሉ። እግዚአብሔር ቤተክርስቲያናችንን ይባርክ፣ ስራችንንም ለፍጻሜ ያብቃልን። አሜን። በስዊድን የኢትዮጵያ ኦርቶዶክስ ተዋህዶ የደብረ ሰላም መድኃኔዓለም ቤተክርስቲያን
አስተዋቂያ ያቶ ብሮካለሙ ሙተ አመትን ለማስተዋስ በተገደለበት አልቢ ቱናልባና አከባቢ ማውጫው ጋር የፊታችን ቅዳሜ ኦገስት 16 ከ11 ሰዓት ጀምሮ ከክሎካን 11 ጀምሮ የሻማ ማብራት ስነ ስርዓት ስለሚኖር ሁላችሁም እንድትገኙ በማክበር ጠርተናችኋል። ቤተሰቦቹና ጓደኞቹ አድማጮች በመከታተል ላይ ያላችሁት እዚ ስቶኮልም ከመተላለፈ ኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ወደ አገር ቤት እየደወልነው እስከዛ ድረስ አንድ በሰሞነኛው ክስተት ዙሪያ ያለውን አንድ ጽሑፍ ላነብላችሁ። በአቶ ሬድዋን ሁሴን ውርደት መከናነብ ዙሪያ አቶ ሬድዋን ሁሴን ለሁዱ ያደረ ባራዳው ቋንቋ ችስታ የወያኔ ተላላኪ መሆኑን ያሳየ ሰው ነው ይላል። ባርሊንግተን ቨርጂኒያ አሜሪካ ውስጥ ችስታ ወይም ገንዘብ መቋጠር ከፈለክ የተራረፉ ልብሶችን የምትገዛበት ሱቅ ማርሻልስ ነው። የኬቪን ኪለር ባናና ቦስ ናይኪ አዲዳስ ቶሚ ኤክስፕረስ እና ወዘተ ታዋቂ ልብስና ጫማ አምራች ድርጅቶች በመደብሮቻቸው በሰዎች ልክ ሳይዝ የሰሯቸው ነቃዎች ወደ ማለቂያ ወይም ፋሽናቸው ሲያልፍ የሚልኩት ወደ ማርሻልስ ስቶር ነው። ባጭሩ ማርሻልስን በሀገርኛ ምናለሽ ተራ ልትሉ ትችላላችሁ። አዘም መስፍን አሜሪካ ስትመጣ ጆርጅ ታውን ወርዳ በጣም ውድ የሆኑ ሱቆች ገብታ በ10,000 የሚቆጠሩ ዶላሮችን ታፍሳለች የሰረቀችው ስላላት። ቴድሮስ አዳኖም ከዳህ ህዝብ የሰረቀው ገንዘብ ቀነስ አድርጎ ኒውዮርክስ ላይ ጄ ፕሬስ ቡቲክ ገብቶ በ1,000 ዶላሮች ልብሶቹን አፍሶ ይወጣል። ታይም ስኩዌር ሄዶ ፎቶ ይነሳል። ተላላኪው ሬድዋን ሁሴን ግን ቺፕ ብለው አሜሪካን በሚጠሩት ማርሻል የተራረፈ ልብስ ገዝቶ ይወጣል። ዛሬ የሆነውም ያ ነው። ሰውየው አሜሪካ መጥቶ አዲስ አበባ ላሉት ባለስልጣኖች ከአሜሪካ የገዛሁት ልብስ ብሎ ለማሳየት ከአሜሪካው ምናለሽ ተራ ሱቅ ልብስ ሊገዛ ገብቶ ተዋርዶ ተመለሰ። ኢትዮጵያውያኑ ተጋፈጡት። ሌባ መሆኑንና ገዳይና የገዳይ አገልጋይ መሆኑንም የፊቱ ቆዳ የሳሙራይኑዝን ልብስ እስኪመስል ድረስ ነገሩት። እንደለመደ አፉን አይከፍት ነገር ያለው አሜሪካው ነበት። ዳይደነፋይ ቲቪና መቀሶ የሉም። ወርደቱን ከኤክስፕረስ በታላቅና ሸገዛውን ሰማያዊ ልብስ እንደለበሰ ተከናንቦ ተመለሰ። ወይሬዴዋን አዘብ ጆርጅ ታውን ቴድሮስ ጄ ፕሬስ ሲገበያዩ አንተ ቺስታና ሆዳዳር ስለሆንክ በማርሻል ወርደተን አከናነቡ አይደል? ገና ምን አይተ ኢትዮጵያውያኑ የሳሙራይኑስ ልብስ እንዲመስል ያደረጉል ቆዳ ገና ወዴት እንደሚሄድ አብረና ያዋለን። ሬድዋንን የተጋፈጡት ብርቱ ኢትዮጵያውያንን ያደነቁ የወያኔ ተላላኪዎች የማዋረዱ ስራ እንዲቀጥል አደረላለሁ። ቪዲዮም እንደሚከተለው አብረንን ሰማውለን ይላል።
ምን አባክ ሰራለ? አንተ መወጋትና መገደል የለብህ? አንተ መወጋትና መገደል የለብህ? መወጋትና መገደል የለብህ?
ወጥ ያለብህ ሌባ ሌባ አይደለህ?
መወጋትና መገደል አለብህ?
ገዳይ you are a killer. This guy is killing our people.
This is genocide criminal.
It's genocide.
It's criminal.
It's a genocide.
He killed lots of Ethiopians here. Lots of Ethiopians blood on here.
ምን አባት አመጣለ? ሌባ
ነህ? How many people did you
Martin Tamaro? Martin Oshi. ወቀው። This is right. You are a killer.
911. He's a criminal.
He's a killer.
Call 911 right now.
He's a killer. He's a killer. He's a killer. He's a killer. He's killing my family. He's a killer. He's a killer. He's a bloody hand. He's a bloody hand.
We're on the march.
He's a bloody hand. Anta gadai ne. Usha ahyana. Ahya. Yusha talalaki. Yan mitlebelfo mlasin lemna
ona. Anta yoyani melik.
Usha.
Yoyani
usha.
Min maqti.
You are killer.
Stupid.
He is a killer.
Okay, go.
Nauda. Nauda. Anta usha usha.
Ethiopian ndims beram semale.
Now, please. Sir. Killer. Gadai ne. Excuse me. Gadai. You have to come to make
it. Atamal.
Koyo
anyway we which in front we need outside no you the criminal
he's a criminal okay
go no.
He's a genocider he's a genocider
okay so you
kill all of them
we understand
okay.
where you from
Ethiopia
he's a killer
in the name of Ethiopian program
no you know killer
one of the jungle outside
what's up thank you
and you don't have a right as a citizen because you are a criminal. You have to go to ICC.
Okay, sir. Thank you. Okay.
No, you cannot shop here.
Don't you have a security, please?
Now, 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 now.
Yeah, it's good.
He's a killer.
He's a killer. Leba, 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 leba. He might steal something.
Yeah, I have to steal
something. Hey, Redwan Hussein is buying. Redwan Hussein, leba.
One in your head. Hey, I love
you. Police, sir.
You can't take my video.
You can't. Why do you
You can. He's going to commit crime again. Take him out. He's a criminal. He's a criminal.
He's a crime guy. He's a genocide.
Come on out. He has lots of blood on him. Blood on his hand. He's a criminal. This is America. You cannot move here. This is a free country.
Shut up. You don't know anything about it.
I'm free. God bless America. God bless America. This is not. This is not.
What are you?
አድማጮች እንደተከታተላችሁ ታቶ ሬድዋን ውርደት በዚሁ እንግዲህ በዚህ መልኩ ተጠናቋል። ተናንትናና ከተናንት ወዲያ ደግሞ ሌሎች እነዛው ተመሳሳይ ኢትዮጵያን አክቲቪስቶች አትዮድሮስ አድሃኖም ያለበት ሆቴል ሄደው የተወሰነች ነገር ያሉት ነገር አለ እሱን አብረን ከተታተለው።
ያ ጥያቄችን ለማመለስ ሬዲ መሆን አለባችሁ። በኢትዮጵያ ህዝብ ደም እናንተ እዚህ ሆቴል ውስጥ ማለት እየተዝናናችሁ እንትን ማረጋችሁ
አይ አይደር ታስል ሰላም አለ ያው ምን ማረጋችሁ ነው ቴድሮስ አድሃኖምን ፈልገን እየመጣን ነው ቴድሮስ አድሃኖምን ፈልገን እየመጣን ነው
now we have a question
yes
because these people are criminals and they have a bloody hands so we are protesting
okay
so we are legal here
okay
so we are there against the law so the
ተናስተልኝ
ተናስተልኝ
ሰላም ሰላም
ሰላም ሰላም
እሺ
ኦንላይን
ያ በትክክል
ሽጣና ስለኝ እንደምን አደረራችሁ ስዊድን ሬዲዮ ሰራተኞች በሙሉ አሁን በዚህ ያስተላልፋችሁት የዲሲ ኢትዮጵያውያን አክቲቪስቶች በሬዲዮ ሬድ 1 ላይ ያደረጉትን አዳምጬ ነበር እና በዛ ላይ ትንሽ አሳብ ለማስጠት ነበር። ይሄ አይነቱ አክሽን በመላው ዓለም ግሎባል የሆነ እንቅስቃሴ መሆን አለበት። ወያኔዎች እንደልባቸው ዛሬ መተው በየሀገራችን በአውሮፓም ሆነ በአሜሪካ እንዲህ በነጻነት መንቀሳቀስ የለባቸውም። ይሄ መቀጠል አለበት። የኢትዮጵያን አክቲቪስቶች ግሎባሊ መንቀሳቀስና ይሄ ኔትወርክ ሊኖረው ይገባል። እናነኝን ወጣቶች በእውነቱ ልናመሰግናቸው ጀግኖች ናቸው። እና ይሄን የሚያዳምጥ በሙሉ በየአካባቢ ኢሮፕም ማአት የተሰገሰጉ የወያኔ ባንዳዎች አሉ። እነሱንም እንደዚሁ ያጣራን መከታተል ይኖርብናል። ሰላም ልንሰጣቸው አይገባም። ይሄ ከኢትዮጵያን ከሚያደርጉት የትግል ክፍል አንዱ ስለሆነ በዚሁ መከታተል ይኖርብናል። እና ላመሰግነው ይሄንን እና ላሳስብ ነው። ምክንያቱም አክቲቪስት ማለት አንዱ ስራው ይሄን ነው፣ ለትግሉ አስተዋጽኦ ማድረግ ነው። ማንኛውም ኢትዮጵያዊ ስለሚመለከ ከተው እነኚህ ኢትዮጵያኖች ያደረጉትን ፈለግ ተከትሎ እያንዳንዳችን በራሳችን ውሳኔ መንቀሳቀስ አለብን። የወገኖቻችንን የኢትዮጵያውያን የሀገራችንን የነጻነት ትግል መቀጠልና ሊከታተል የሚችለው በዚህ አይነት ስለሆነ ና አመሰግናለሁ ለተሰጠኝ። እናንተም በርቱ።
አሜን አሜን። መልካም ሁሉ
ታንክ ዩ።
Yeah.
አድማጮች ፕሮግራማችን ወደ መገባደዱ እየሄደ ነው። አገር ቤት ደውለን በአስቸኳይ ስብሰባ ላይ በመሆናቸው ያው መቅረብ አልቻሉም። ሌላ ጊዜ ወይ ሳምንት እንደሚቀርቡ ተነግረውናል። ለማንኛውም ቀደም አንድ ማስተዋቂያ ተናግረናል። በኦገስት 30 97 ምርጫ ላይ ግድያ የፈጸሙ ሰዎችን ወደ ህግ የማቅረቡ ሂደት መጠናቀቁና የፖሊስ እንደሚቀርቡበት ጉዳይ አለ። በዛ በተመለከተ የሚደረግ ዝባይ ስብሰባ አለ። ቦታው በተከክሉ ቮርቢ ጎርድ ስኩላን ነው። አድራሻውም ቮርቢ አለ 26 ቁጥር እስከ 30 ባለው ላይ ነው የሚገኘው። ኦገስት 30 ከ13 ሰዓት እስከ 20 ሰዓት ነው። ሁላችሁም እንድትገኙ ተጋብዛችኋል። ፕሮግራማችን እንዳልኩት ወደ መጣናቀቁ እየሄደ ነው። ከዛ በፊት አንድ መጋዝጠኛ አሪያ ተስፋ ማርያም ፌስቡክ አካውንት ላይ ተቀመጠች አጭር መረጃ አለች። እንደዚህ ይላል። የሟቹ አቶ መለስ ዜናዊ መጀመሪያ ልጅ የሆነችው ሰማሃል መለስ ልጅ መገላገሏን ምንጮች አስተዋቁ ይላል። ሰማሃል ከወለደች በኋላ እናቷ አዜብ መስፍን አወረድሽኝ በማለት ከቤት እንድትወጣ በማድረጋቸው በአሁኑ ወቅት ሰማሃል በፕሮፌሰር እንድሪያስ እሸቴ መኖሪያ ቤት እንደምትገኝ ምንጮቹ አያይዘው ገልጸውልኛል ይላል። ሰማሃል ማታ ማታ ሲያስለቅሳት የነበረው መጸነሷ እንደነበርና ለእናቷም ሳትናገር መቆየቷ ታውቋል። ሰማሃል በኤርትራ ውስጥ የሚበቅል ሽታ ያለው ቅጠል ሲሆን በበዓል ቀናት ይህ ቅጠል ይነሰነሳል ይላል ጽሑፉ። ለማንኛውም ሰማሃል በሰላም መገላገሏን ጠቅሶ የአቶ መለስ የቅርብ ታማኝና ወዳጅ የሆኑት ፕሮፌሰር እንድሪያስ መኖሪያ ቤት ሳር ቤት አካባቢ ይገኛል ይላል። ከቪላው ደጃፍ አንድ ትልቅ ግራር አለ። ከስሩ አንድ ነጭ አህያ ሁሌም ታስራ ስትግጥ ታይ ነበር። አሁን ትኑር አትኑር አላውቅም። ነጭ አህያ ከ12 ዓመት በላይ ነበረች። ለፕሮፌሰሩ የቅርብ ወዳጅ የነበረው ስኬ ጓደኛዬን አህያዋ ምንድናት ስል ደጋግሜ ጠይቄዋለሁ። እሱም እንድሪያስን ሲጠይቅ መልስ ሰጥተውት አያውቁም። ነጭ አህያ ምን ትሆን? በነገራችን ላይ ማራዘሚያ ከሚወስዱት ባለስልጣናት አንዱ ፕሮፌሰር እንድሪያስ እሸቴ ነው ይላል። ከአሪያ ተስፋ ማርያም ፌስቡክ ገጽ ላይ የተገኘ ጽሑፍ ነው። አድማጮች እንግዲህ እንዳለው ፕሮግራማችን ወደ መጠናቀቁ ደርሷል። መጨረሻ ላይ አንድ ሙዚቃ ነው መንጋብዛችሁ። የኢትዮጵያን አዲስ ዓመት ይመለከታል። የኢትዮጵያ አዲስ ዓመት እንዳለው በሴፕቴምበር 13 እዚህ በስቶኮልም እናከብራለን። የኢትዮጵያ ድምጽ ሬዲዮን በዓል ማለት ነው። ሴፕቴምበር 13 በሃሉንዳ ፍልኬቲዩስ ከ13 ሰዓት ጀምሮ እስከ ማምሻውን የሚቀጥል የተለያዩ ፕሮግራሞች አሉ። በተቀጣይ ሳምንት ፕሮግራሞቹና ዝርዝር መረጃዎቹን በስፋት የምንመለስበት ይሆናል። እንግዲህ በዛሬ ፕሮግራማችን በዚህ መልኩ ተጠናቋል ማለት ነው። እስከ ሳምንት፣ መልካም ሳምንት። Okay.